የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልነ የተለመደውን የዘወትር ያክብሮት ሰላምታችንን እናቀርባለን። በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሞላ እንኳን ለዳግማዊ ትንሣኤ በዓል አደረሳችሁ በማለት መልካም ምኞታችንን እንገልጻለን። እንዲሁም የእስልምና እምነት ተከታይ ለሆናችሁ ኢትዮጵያውያን በሙሉ በኢትዮጵያ በዓለም ዙሪያ ባለፈው ዓርብ ዕለት ለተጀመረው የታላቁ 1441ኛው የሮመዳን ወር ጾም እንኳን አደረሳችሁ ይላል። ጾለቱን በሰላም እንዲያስጨርሳችሁ የኢትዮጵያ አንድነት ሬዲዮ መልካምኞቱን ይገልጻል። በቅድሚያ በጽንፈኛው ኦነግ ለታገቱ የአማራ ወጣት ተማሪዎች ድምፅ እንሆንላቸው እያል የኢትዮጵያ አንድነት ሬዲዮ ዛሬም ጥሪውን ያሰማል። በዚች በተቀደሰች ዕለት ወጣቶች የታገቱበትን 145ኛ ቀናቸውን ስናስብ ካንዣበበባቸው አደጋ እንዲሰውራቸውና ፈጣሪ እንዲያስጥላቸው በመጸለይ ጭምር ነው። ወጣቶቹ በሕይወት ለመኖራቸው እርግጠኛ ሆኖ መናገር የማይቻልበት ወቅት ላይ ተደርሷል። በዛሬው ዕለት ስለታገቱት ወጣቶች ስናስብ አርሜኒያዊ አስተሳሰብ የተጠናወታቸው አፋኞቻቸው የተመኩበት ጉልበት ለነሱ የቅጣት መቀበያ እንዲሆናቸው ፈጣሪን በመማጸን ነው። አማራውን ለሁለንተናዊ ችግሮች በመዳረግ እንዲሁም አግራችን ኢትዮጵያን እንደ አገር መቀጠል ያለመቻል ሁለንተናዊ ቀውስ ውስጥ ያስገቧትን የዘመኑ ጽንፈኛ ቡድን በዶክተር አብይ የሚመራው ጸረ አማራ ስብስብ እያወገዘን፣ ይህ ጽንፈኛ ቡድን በአሁኑ ቀውጢ ወቅት አማራውን ለማጥፋት የከፈተውን ዘመቻ አጥብቀን እየኮነን በታሪክም ተጠያቂ መሆኑን እናስገነዝባለን። ግፍ በዝቶ በላዩ ላይ እየፈሰሰበት ያለው አማራ በጠላትነት ፈርጀው የጥላቻ አይነቶችን መፈተሻ ባደረጉት ኃይላትና ቡድኖች ላይ የተባበረ ክንዱን በማንሳት ማንነቱን ማሳየት የሚጠበቅበት ወቅት ላይ ይገኛል። አማራው ማንነቱን ሁለንተናዊ መብትና እንዲሁም ማንኛውም ዜጋ ያሉትን ጥቅሞች ለማስከበር ተባብሮ እንዲነሳ ጥሪያችንን እናሰማለን። የነጻነት ዋጋ ከተረዱ ባለራዮች ጎን እንድንቆም እናሳስባለን። በትናንትናው ዕለት ባለራዩን የባልደራስ ለእውነተኛ ዲሞክራሲ ፕሬዝዳንት ብዙ ሚሊዮኖች ከጎኑ የቆሙለትን እስክንድር ነጋን ጽንፈኛው የአብይ አገዛዝ በሐሰት ወንጀል ከሶ ለእስራት አብቅቶት ነበር። በኦነግ ኦፒዲዮ ማፈኛ ቦታ ተወስዶ እንዲታሰር ከተደረገ በኋላ በትናንቱን ዕለት በዋስ መፈታቱ ተገልጿል። የኦነግ ኦፒዲዮ የጽንፈኛ አገዛዝ በኢትዮጵያ ሕዝብ ላይ እያደረሰ ያለውን ግፍ ለማስቆም የግንባር ሥጋ ሆኖ በገዳዮች ፊት ለፊት እየቆመ ለሕዝብ አለኝታ በመሆን በመራራ ትግል ላይ ያለው የሰብአዊ መብት ተሟጋቹ አክቲቪስትና ጋዜጠኛ እስክንድር ነጋ በዘረኞች ጥርስ የገባ ነው። ጽንፈኞች በባንዳዎች ታግዘው በሕዝብ የቆሙትን እያሳደዷቸው ነው። በመገናኛ አውታሮች ውስጥ የሕዝብ ድምፅ ለመሆን የሚጥሩት ሁሉ ጽንፈኞች እያዋከቧቸው ነው። ዛሬ ኢትዮጵያ የጽንፈኞች የዘረኞችና የባንዳዎች መናኸሪያ ሆናለች። ዘረኞች ከበሮ እየመቱ ነው። እስክንድር ለጽንፈኞችና ለዘረኞች ጥላቻና ክፋት ሳይበገር የነበረውን የውያኔን የአገዛዝ ፍልስፍና የተከተለውን የተረኛ ጽንፈኛ ቡድን ወንጀል ለኢትዮጵያ ሕዝብ በአደባባይ እያጋለጠ ነው። በኢትዮጵያ ውስጥ እየተፈጸሙ ላሉ ግፎች ፊሽካ ነፊዎቹ አብይና ሸሪኮቹ ናቸው። እስክንድር በኢትዮጵያ ሕዝብ ላይ የተጫነውን የፍርሃት ሰንሰለት በጥሶ የወጣ ለድምፅ አልባው ምልአተ ሕዝብ ድምፅ የሆነ ነው። የጽንፈኞች መንደር እንዲናጋ ያደረገ በመከራ ተለውሳ ሕልውናዋ ገደል አፋፍ ላይ ለቆመችዋ ኢትዮጵያ በሰላማዊ ትግል የኢትዮጵያን ትንሣኤ ሊያበስር የሚችል የመላው ኢትዮጵያና አንድነት ወዳድ ኢትዮጵያን ህሊና ውስጥ የተቀረጸ ነው። በመሆኑም በዚህ ክፉ ዘመን ለኢትዮጵያና ለሕዝቡ አለኝታ ከሆኑት ጎን በመቆም ሀገርና ትውልድን እየገደለ ያለ ዘረኛ ገዛዝ ለማስወገድ እንነሳሳ። ክብርና ማንነት ሸጠውና አሻሽጠው ለባርነት የተሰለፉትን የዘመኑንም ባንዳዎች ለመታገል ዝግጁ እንሁን እንላለን። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየስጋጀ የሚቀርበው ከታሪክ ማህደር ይቀርባል። በተከታታይ ሁለት ጽሑፎችን እናስደምጣለን። ያብይ የጽንፈኛ አገዛዝ ሰሞኑን የአንበሳ ሐውልት አፍርሶ የፒኮክ ምስል ሐውልት ለመተካት የተደረገውን እርምጃ አስመልክቶ የቀረቡ የተቃውሞ ጽሑፎች ናቸው። አድማጮቻችን፣ ዛሬም እንዳለፉት ሳምንታት ለ30 ደቂቃዎች ያህል እንደምናራዝም ከወዲሁ እንገልጻለን። የስርጭታችንን ሙሉ ጊዜ ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። I'm not afraid.
ከታሪክ ማህደር እንደምን ሰነበታችሁ ማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ አባ ገሰት ራስ አበበ አረጋይ በሚል ርዕስ ባበራ ጀምሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 22 ታመዋል ድረሱ በሚል ርዕስ ስር የተጻፈ ጽሑፍ ምዕራፍ 1 ይዘንላችሁ ቀርበናል። ጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር ኢትዮጵያን የዘመን አቆጣጠር የተከተለ መሆኑን እንገልጻለን። አባ ገሰት ራስ አበበ አረጋይ ባበራ ጀምበሬ ዶክተር ምዕራፍ 22 ታመዋል ድረሱ የምዕራፉ ክፍል 1 በ1953 ዓ.ም በወርሃ ታህሳስ ንጉሠ ነገሥቱ ለጉብኝት ወደ ብራዚል ሄዱ። አልጋ ወራሹ አልፎ አልፎ በሚያገኙት የውክልና ስልጣን በመጠቀም ለአቃቤ ሰዓት ባለስልጣኖችን እየተቀበሉ ለሚያቀርቡላቸው ጉዳዮች ውሳኔ ሲሰጡ ሰነበቱ። ታህሳስ 4 ቀን ማለዳ አንድ ጭምጭምታ ተሰማ። በዛን ዕለት ውሎ በአዲስ አበባ ከተማ በቸርችል ጎዳና በሚገኘው የንግድ ኢንዱስትሪና እቅድ ሚኒስትሩ ጽህፈት ቤት ተወትሮ የተለየ የሰው ገባ ወጣ ማለት ይታይ ነበር። ሚኒስትሩ የፖሊስ ሰራዊትና የክብር ዘበኛ አዛዦችንና የህዝብ ጸጥታ ጥበቃ መስሪያ ቤት ኃላፊን በተለያየ ጊዜ እየጠሩ ምን አዲስ የተፈጠረ ነገር እንዳለ በምስጢር ሲጠይቁ አሉ። የሁሉም መልስ የሚያሰጋ ነገር እንደሌለ የሚያረጋግጥ ሆነ። ምንም የሚያሰጋ ነገር ላለመኖሩ ተሶስቱ ባለስልጣኖች ቢነገራቸው ሚኒስትሩ ነገር የማይነቁ በመሆናቸውና ትርታሬም ስላደረባቸው ስለ ሁኔታው የሚገልጽ ደብዳቤ ወዲያው ጽፈው ለንጉሠ ነገሥቱ ሲመለሱ በላይቤሪያ በኩል ስለሚያልፉ በላይቤሪያ የኢትዮጵያ ኤምባሲ በአንደኛ ጸሐፊነት በተመደበው የአየር ኃይል መኮንን በነበረው በመቶ አለቃ ታምራት ተሰይሽ ለንጉሠ ነገሥቱ ላኩ። በዚህ ዕለት በክብር ዘበኛ ጠቅላይ መምሪያ ውስጥ በሚገኘው በዋናው አዛዥ መኖሪያ ቤት የራት ግብዣ ሲደረግ ለግብዣው የታደሙት የፖሊስ ሰራዊት ጠቅላይ አዛዥ፣ የህዝብ ጸጥታ ጥበቃ መስሪያ ቤት ሹም፣ በውጭ ሀገር የተማሩ የገርማሜ የቅርብ ዘመዶችና ጓደኞች እንደዚሁም ጥቂት የክብር ዘበኛ መስመራዊ መኮንኖች ነበሩ። በዚህ ግብዣ ላይ ነበር ስለ ኢትዮጵያ የወደፊት ሁኔታ ውይይት የተደረገው። በግብጽ ሀገር ስለተደረገው የመፈንቅለ መንግስት ሙከራ መቃናት የተወሳው። በዚሁ የራት ግብዣ ላይ ነበር ኢትዮጵያ በጣም ለምለም ሀገር ስትሆን ባለስልጣኖች ህዝቡን ተድህነት ለማውጣት ባለመቻላቸው የአስተዳደሩ ለውጥ ለማድረግ ታሰብን ውሎ አድሯል። የዘገየውም መልካም አጋጣሚ ለመፈለግ ነበር። አሁን ውጥን ሀሳባችን ለንጉሠ ነገሥቱ ታማኝ በሆኑት በንግድ ኢንዱስትሪና እቅድ ሚኒስትሩ አቶ መኮንን ሀብተወልድ ስለተሰማ የሚያደናቅፍ እርምጃ ተመወሰዱ በፊት ዛሬ ሌሊት ያሰብነውን መፈንቅለ መንግስት ማድረግ አለብን ሲሉ የክብር ዘበኛው ዋና አዛዥ ብርጋዴር ጄኔራል መንግስቱ ነዋይ ጫና ባለው አነጋገር ለጉባኤው አሳሰቡ። በችኮላ የሚደረግ ነገር ሁሉ ተዳር ሳይደርስ ስለሚሰናከል ይልቁንም አንዳንዶቻችን ያልተዘጋጀንበት ጉዳይ በመሆኑ በችኮላ ይሻላል። በሀገር ላይ ጉዳት እንዳያስከትል ጥንቃቄ ማድረግ ያስፈልጋል በማለት ነበር የፖሊስ ሰራዊት ዋና አዛዥ ብርጋዴር ጄኔራል ጽጌ ዲቡ ተቃውሟቸውን በስጋት የገለጹት። ለውጡ ለግላዊ የስልጣን ሽሚያት አልሆነ ሀገርን የማልማት የህዝቡን ኑሮ የማሻሻል ላቅ ያለ ዓላማ ታለው በጥናትና በጥንቃቄ መብልሆች ተተካሄደ ስር ነቀል ለውጥ ጥሩ ውጤት ሊያመጣ ይችላል። ለግላዊ ዓላማ ወይም ለአንድ ወገን ጥቅም መጠበቅ በተነሳሱ ሰዎች የሚፈጸም ሲሆን ነው ስነቀል ለውጥ ያልተጠበቀና የከፋ ጣጣ የሚያስከትለው አለ ከርማኔ ሁሉንም በማግባባት አንድ አይነት ሴራ የሚወጠን የሚተነተን መሆኑ በአቶ መኮንን ዘንድ ተሰምቶ ዛሬ እየጠሩ ሲጠይቁን ስለነበረ እርሳቸው የማይደርሱበት ነገር ስለሌለ ሀሳባችንን በእንጭጩ እንዳያስቀሩት ንጉሠ ነገሥቱ በሌሉበት ጦሩም ባልገነነበት ዛሬውኑ የመፈንቅለ መንግሥቱን እርምጃ መውሰድ ያስፈልጋል ሲል ተጋባዦቹ አንዱ የክብር ዘበኛውን ዋና አዛዥ ሀሳብ ደገፈ። ምንም የሚያሰጋ ነገር አለመኖሩን ሁላችንም አቶ መኮንን ያረጋገጥንላቸው ስለሆነ በእርሳቸው በኩል የሚወሰድ እርምጃ ስለማይኖር የልጅ ስራ እንዳይሆንብን ጊዜ ወስደን ብናሰብበት ይሻላል አሉ በድጋሚ በእድሜ ተሁሉም የላቁት የፖሊስ ሰራዊቱ ዋና አዛዥ። እንደዚህ ያለው ጊዜ ማመንታት መረታት ነው። የመፈንቅለ መንግስት እርምጃ የሚሰካው ብዙ በማሰብና የረሽም ጊዜ ዝግጅት በማድረግ ሳይሆን በተገቢው ቅጽበት ቆራጥ እርምጃ በመውሰድ ስለሆነ አሁኑኑ ለክብር ዘበኛ ሰራዊት ትዕዛዝ ተሰጥቶ ሌሊቱን ቁልፍ የሆኑ ስፍራዎችን መያዝ ይገባል። መኳንንቱንም እተጌ ታመዋል ድረሱ በማለት እተጌ ወደሚገኙበት ቪላ እንዲመጡ በግቢው ስልከኛ በኩል በማሰራት በቁጥጥር ስር ማድረግ ይቻላል አለ ገርማሜ ታላቅ ወንድሙን ከሚያደፋፍር አመለካከት ጋር። ምንም እንኳ የክብር ዘበኛ ሰራዊት አያያዝ ተምድር ጦር አያያዝ የተሻለ ቢሆንም አባላቱ በ23 ብር የወር ደሞዝ ቤተሰቡን ለማስተዳደር እያቃተው ስለሚያመርር ኑሮውን ለማሻሻል የሚደረግ ውሳኔ መሆኑን በመግለጽ እናግባባው በእኛ ላይ ሙሉ እምነት ስላለው እምንለው በመተማመን ይተባበረናል። ተቃላችንም አይወጣም። በሰፈር ወይም በካምፕ ነዋሪ የሆነው ሁሉ መሳሪያውን አውጥቶ በተጠንቀቅ እንዲጠባበቅ ትዕዛዝ ይሰጥ ጌታዬ አለ ሻለቃ አዲሱ። ተመኮንኖቹ አንዱ ታዛዡ ፊት በተጠንቀቁ ነው እዚህ ቆረጥ ትዕዛዝም አሁኑኑ ይሰጥ አሉ ሌሎቹ የክብር ዘበኛ መኮንኖችም በአንድ ቃል በሉ። የታንከኛውም የመድፈኛውም የሌላውም ክፍል አዛዦች ሰራዊቱን በየአስፈላጊው ስፍራ ሌሊቱን አሰማሩ። እኔም ወደ ተጌ ቢላ ሂጄ ቅድማዊት ተጌን የምጠይቅ መስዬ ወደ ሳሎን ገባብዬ ስወጣ ወደ ስልከኛው ወራ በማለት ስማቸውን እየጠራሁ ለመኳንንቱ ሁሉ ተጌ ታመዋልና ደርሱ እያልክ ተራ ብዬ እነግረዋለሁ። ቢላውን የሚጠብቁትን የክብር ዘበኛ ወታደሮችንም የሚመጡ ሰዎችን ማስከባሽ እንጂ ማስወጣት እንደሌለባቸው አስጠንቅቄ እኔም እዛው ቆያለሁ። ሌላው ሁሉ ነገር እናንተ አከናውኑ ብለው አዘዙ የክብር ዘበኛው አዛዥ የመንፈስ መሸበር እየተገባቸው። አልጋ ወራሹና ሌሎች ንጉሳዊ ቤተሰቦችም ለራት በቪላው ስለሚሰበሰቡ ተዛው እንዲቆዩ ማድረግ ነው። ህዝቡ የለመደውን ንጉሳዊ አገዛዝ አስቀርተናል ስንል ተቃውሞ እንዳያነሳ የወታደሩና የህዝቡ ብሶት ሊደርስ የቻለው በንጉሠ ነገሥቱ የአመራር ጉድለት መሆኑን በመግለጽ እርሳቸውን አውርዶ አልጋ ወራሹን በማንገስ አዲሱ ንጉሠ ነገሥት ከፖለቲካ ውጭና በላይ ሆኖ በህገ መንግስታዊ ንግስና ስርዓት እንደሚያስተዳድር የመንግስቱ የአመራር ኃላፊነት ለህዝብ ተጠያቂ ለሚሆን ጠቅላይ ሚኒስትር እንደሚተላለፍ የሚያረጋግጥ መግለጫ እኔና ጓደኞቼ አዘጋጅተን አልጋ ወራሹን ይቻል በፈቃደኝነት አለበለዚያም በማስገደድ እንዲናገሩ በማድረግ ንግግሩን በቴፕ ቀድተን ነገ ጠዋት በሬዲዮ ለህዝብ እናሰማለን አለ ገርማሜ። ለትምህርት ወደ ውጭ ሀገር ሲላክ አደረጉለት እርዳታ ምክንያት ከአልጋ ወራሹ ጋር ባለው ቅርበት እርሳቸውን ለማሳመን እንደሚችል በመተማመን ሁሉም ነገር በዚሁ መሰረት እንዲፈጸም ስለተቆረጠ ሰራዊትም በያዛዡ ይፈጸም ትዕዛዝ ተሰጠ። ታመዋል ድረሱ ሲባል ተገቢ ያርፉ ነው በሚል እምነት የተጠሩት መኳንንትና ሚኒስትሮች በመቻኮል ወደ ተጠሩበት የተገቢ ቪላ ሲሄዱ የክብር ዘበኛው ዋና አዛዥ እየተቀበሉ አንድ ክፍል ውስጥ አቆዩአቸው። ተጠርተው ተመጡትም ባለስልጣኖች አንዱ የንግድ ኢንዱስትሪና እቅድ ሚኒስትሩ አቶ መኮንን ሀብተወልድ ነበሩ። ምን ሊያደርጉ ይችላሉ በማለት እንደሆነም ያ ቁልፍ ቦታ ሲያዙት የመከላከያ ሚኒስትር ከፍተኛ ባለስልጣኖች መኮንኖች ግን አልተጠሩም ነበር። ተጠርተው የመጡት ሰዎች ቁጥር ሲበራከት በማስገደድ ጭምር ሁሉንም ተተገየ ቢላ ወደ ክብር ዘበኛ ዋና መስሪያ ቤት አዛወራቸው። የመፈንቅለ መንግስቱ ተንሳሾች ሌሊቱን ቁልፍ የሆኑ ስፍራዎችን የሬዲዮ ጣቢያውን ጭምር ለክብር ዘበኛና ለፖሊስ ሰራዊት ወታደሮች አስያዙ። ስለዚህም ታህሳስ 5 ቀን 1953 ዓ.ም ማለዳ ሁሉም ወደ የስራው ሲሄድ ያልተለመደ ሁኔታ አየ። ወታደሮች የጦር ትጥቅ ታጥቀው የራስ ቁር አድርገው በብዛት ሲዘዋወሩና አንዳንድ መስሪያ ቤት በራፍም ላይ ቆመው ተመለከተ። ምክንያቱን ሲጠይቅ የሚነገረው የተገይቱ መታመም ስለነበረ እኔም በቦታው መገኘት አለብኝ በማለት ሳይጠሩ በፈቃዳቸው ወደ ቤተ መንግስቱ የገቡ አንዳንድ ባለስልጣኖችም ነበሩ። በመገደድም አየር ማረፊያና ተቤታቸው ተወስደው በቁጥጥር ስር የዋሉም ነበሩ። አባገስት ከቤተ መንግስቱ ተጠርተው ሄደው ሳይመለሱ ስለዘገዩባቸው ባለቤታቸው ወይዘሮ ቆንጂታ ብነት ሐሳብ ከብቷቸው ምክንያቱ ምን እንደሆነ ለማጣራት የመከላከያ ሚኒስትር ዴታ የሆኑት ዘመዳቸው ሜጀር ጀነራል መርድ መንገሻ በውድቅት ሌሊት ስልክ በመደወል ተንቅልፋቸው ቀስቅሰው የሚያውቁት ነገር እንዳለ ጀነራሉን ጠየቁ። በበኩላቸው ምንም የሚያውቁት ነገር እንደሌለ ጀነራሉ ተገለጹላቸው። በኋላ ለምድር ጦሩ አዛዥ ብሪጋዴር ጀነራል ከበደ ገብሬ ጀነራሉ ጀነራል መርድ ደውለው ተገሩን ለማጣራት ቢመክሩ ጀነራል ከበደም የሚያውቁት ነገር እንደሌለ ታረጋግጡላቸው በኋላ ሁለቱ ከፍተኛ መኮንኖች ትርታሪስ ላደረባቸው ተከታትለው ወደ አራተኛ ክፍለ ጦር ሰፈር መሽዋለከያ በመሄድ ወታደሩ በተጠንቀቅ እንዲጠባበቅ አድርገው ሁኔታውን መከታተል ጀመሩ። ከዚህ በኋላ ነበር የመፈንቅለ መንግስቱ ተንሳሾች ገንግነው ሁለቱም ጀነራሎችና ሜጀር ጀነራል ሙሉጌታ ቡሊን ተማስወሰድ ወደ መኖሪያ ቤታቸው ወታደር ይላኩት። የፈለጓቸውን ሁለቱን ከፍተኛ መኮንኖች በየቤታቸው ባያገኙቸው ሜጀር ጀነራል ሙሉጌታ ቡሊን ከቤታቸው በውድቅተ ሌሊት ወስደው ታገቷቸው ሰዎች ጋር ቀላቀሏቸው። አባ ገስት ራስ አበባ አረጋይ ምዕራፍ 22 ክፍል 1 በዚህ ይጠናቀቃል። አድማጮቻችን የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
زمن تبراش تو سای هرو چکانی فتوران لبرو لبتورا بانی اون اتر گراه کنن ارزکن نانت نبراش و لسو جاکی نانت نبراش و لسو جاکی Let us all give. I know you're cause I will get better. Let us all give. Minim ay gaba jim ye di hara mubet Fitura siyane bu fituru si teset Fitur kara jere le fitur sikai Minim kena elem be fitne gillai Let us all let you give. I know you're in me, but cause I would have under it. Let us all let you give. የሰው ልጅ በምድር ላይ የታለ ተስማማ አንዱ ለብቶ ሲያገኝ ሌላው የቀማ ስለዚህ ለሐዘን ለደስታ ለችግር ማን ነው የሚመረጥ ከሰው ወዲያ በምድር ማን ነው የሚመረጥ ከሰው ወዲያ በምድር Let us all let you give. I know you're me, man, cause I would have under it.
የራስን ጥሎ የሰውን ጥልጥሎ ሆነብን ሳነገሩ ሁላ ሲሉ ዶክተር ሲሳይ መንግስቴ ጽሑፋቸውን ይጀምራሉ። አንዳንድ ጊዜ በጣም ግርም ሲለን ጣል የምናደርጋት ምርጥ ሀገርኛ አባባላለችን። እሷም የራስን ጥሎ የሰውን ጥልጥሎ ትሰኛለች። ከሳምንታት በፊት በአራት ኪሎ ቤተ መንግስት ፊት ለፊት ወደ መስቀል አደባባይ ሳልፍ ይህችን ፒኮክ የምትባል እንስሳ ምስል በጠቅላይ ሚኒስትሩ ቢሮ ምዕራባዊ መግቢያ ላይ ደስ የሚል ሐውልት ተሰርቶላት የመግቢያው ጌጥ እንድትሆንም ተደርጋ አየኋት። ይህ ምን ማለት ነው? ይህች እንስሳት በአገራችን ትገኛለች እንዴ? የምትገኝስ ከሆነስ በየትኛው የአገራችን አካባቢ በማለት ካጠገቤ የነበረውን ሰው ብጠይቀውም አይ አይመስለኝም ብሎ ስለመለሰልኝ እርግጠኛ መሆን አልቻልኩም ነበር ይላሉ ጸሐፊው። ከዛም ባለፈው ሳምንት ለሥራ ጉዳይ ጠቅላይ ሚኒስትር ቢሮ መግባት ነበረብኝና በዚሁ በር እንድገባ ተነግሮኝ ስገባ የፒኮካ ነገር እኔንም በእጅጉ አስገረመኝ። ነገር ግን በቦታው ያገኘኋቸው ሰዎች የኔ ቢጤ የሕግና ተያያዥ ሙያ ባለቤቶች እንጂ የእንስሳት ሳይንስ ዕውቀት የዘለቃቸው ስላልነበሩና የዚህ ዐይነት ነገር አንስተን ለማውራትም ጊዜው ስላልነበረን ጉዳዩን ለማንም ሰው ሳላነሳ ተመለስኩ። ሰሞኑን ግን በዚሁ የፌስቡክ መንደር ላይ ይኸው የፒኮክ መሰል ሐውልት የመነጋገሪያ አጀንዳ ሆኖ አገኘሁትና ጽሑፎቹን አለፍ አለፍ ብዬ ሳነብ እንዳውም በአገራችን የማትገኝ እንስሳ እንደሆነች መረጃ አገኘሁ ይላሉ ዶክተር ሲሳይ መንግሥቴ። በዚህም ምን ነው ግን አሁን በአገራችን ብርቅዬ እንስሳት ጠፍቶ ነው እሷ የተመረጠችው የሚል ጥያቄም እንዳነሳ አደረገኝ። ደግሞ እኮ የተቀመጠችበት ቦታ ከሰሜን አቅጣጫ ከአራት ኪሎ አደባባይና ከሕዝብ ተወካዮች ምክር ቤት ወጥተህ ቁልቁል በሚወረድበት ዋና አስፋልት መንገድና ከምዕራብ አቅጣጫ ደግሞ ከፒያሳ ተንደርድረህ ወደ አቧሪ አደባባይ ስትመጣ ፊት ለፊት ላይ በግልጽ የሚታይ መሆኑ ይበልጥ ትኩረትን ሊስብና መነጋገሪያም እንዲሆን ያደርገዋል። ይሁን መቼም በዚህ ወቅት የምኒልክ ዱኩላም ሆነ በሀገራችን ብቻ የሚገኘው ጥቁር አንበሳ በአንዳንድ የብሔር ፖለቲካ አራማጆች ዘንድ የአማራ ገዢዎች ምልክት ተደርገው ስለሚታዩ ዱኩላው በምኒልክ ስለተሰየመና አንበሳው ደግሞ በአጼ ኃይለ ሥላሴ የተለየ ክብር ስለተሰጠው በአጠቃላይም የመንግሥታቸው ስያሜ ሞ አንበሳ ዘእምነ ነገደ ይሁዳ ይባል ስለነበር በዚያ በር ላይ ሐውልት እንዲሰራላቸው መጠበቅ ባይቻልም እነ ቀይ ቀበሮ፣ ዋሊያ፣ አይቤክስና ጭላዳ ዝንጀሮ በአማራጭነት ቀርበው ለመወዳደር ብቁ አልሆን ብለው ይሆን ነው ወይስ እነሱም በአማራ ክልል ስለሚገኙ ሲሉ ይጠይቃሉ ጸሐፊው። የእኛ አገር ፖለቲካ ምን ያህል ግራ የገባውና በእጅጉ የዘቀጠ መሆኑን የምታየው እንዲህ ዐይነቱን ለራስ ማንነትና ብርቅዬ የተፈጥሮ ሀብት ተገቢውን ክብር ከመስጠትና በእንክብካቤ ከመያዝ ይልቅ አንድም የውጭ ነገር አድናቂ በመሆን አሊያም ከሐሜትና ትችት ለማምለጥ ሲባል መሠረታዊ የሆነ ስህተት እንድትሠራ ያደርግሃል። እውነት ነው የምላችሁ፣ ይህንን ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድም ሆኑ ምክትላቸው አቶ ደመቀ መኮንን ይህን እውነታ እያወቁ ከሆነ የተሠራውን እጅግ አድርጌ አዝንባቸዋለሁ ብቻ ሳይሆን አፍርባቸዋለሁ። ሆኖም ዶክተር አብይ ከእንስሳት ሳይንስ ጋር ያላቸው ቅርበት ባላውቅም አቶ ደመቀ መኮንን ግን የባዮሎጂ መምህር ስለነበሩ የዚህ ነገር ትርጉም ይሰወርባቸዋል ብዬ ለማመን ይቸግረኛልና አሁንም ከተቻለ ቢስተካከል መልካም ነው ላለሁ በማለት ዶክተር ሲሳይ መንግሥቴ ሐሳባቸውን ይቋጫሉ።
Go, Nick. ያኮረፈ እጅግ ያኮረፈ እጅግ ያኮረፈ
አብይ በስልጣን ዘመኑ እንዲህ ርቃኑን የሚያሳጣተች ተገጠመው አይመስለኝም ይላሉ ገለታው ዘለቀ የዶክተር አብይ ፒኮክና የይሁዳ አንበሳ እርካብና መንበር በሚለው መጽሐፋቸው ላይ አንበሳ ምልክት መሆን አይችልም ይላሉ የሚታገሉ አስገራሚ ሰው ናቸው ሀገሮች የየራሳቸው የእንስሳ ብሔራዊ ምልክት አላቸው ለምሳሌ አሜሪካ ብሔራዊ ምልክቷ ንስር ነው ቻይና ደግሞ ፓንዳ ነው ምልክቷ ሩሲያ ድብ ቪየትናም ወተር ቡፋሎ አንዳንድ ሀገሮች ነብር ታላቋን ብሪታንያን ጨምሮ ኬንያንና አንዳንድ ሀገሮች ደግሞ የእንስሶች ንጉስ የሆነውን አንበሳን መርጠዋል ኢትዮጵያ ሀገራችን አንበሳን ከመረጡትና በአንበሳ ጥንካሬ ከተማረኩት የመጀመሪያዋ ሀገር ናት የዓለም ሀገራት ከእንስሳቱ ዓለም ምልክት ሲሹ የዚህ ምልክት ዓላማ ከእንስሳቱ ጠንካራ ጎን በመውሰድ ያንን ጠንካራ ጎኑን ለማኅበረሰቡ ኃይል ሐሴትና እርካታ ይሆናል ከሚል ስሌት ነው ይህ የየሀገሩ ምልክት ዘመን ተሻጋሪ ነው መንግሥት ሄዶ መንግሥት ሲመጣ ዘመን አልፎ ዘመን ሲተካ ብሔራዊ ምልክቶች ይኖራሉ ወደ ሀገራችን ኢትዮጵያ ስንመጣ የረጅም ዘመናት ታሪክ ያለው እልፍ ዘመን ተሻግሮ የመጣው ብሔራዊ ምልክት አንበሳ ነው። ኢትዮጵያዊ በባህሉ ጥንካሬን፣ ጥረትን፣ ጉብዝና በዚህ እንስሳት በኩል ይገለጻል። ከዚህም በላይ በኢትዮጵያ ሀገረ መንግስት ታሪክ ውስጥ አንበሳ የጥንካሬ የኃይል የብርታት ምልክት ብቻ ሳይሆን ለረጅም ዘመን የቆየው የሰለሞን ስርወ መንግስት ምልክት ነው። ከዚህ በፊት እርካብና መንበር የተሰኘውን የዶክተር አብይን መጽሐፍ አንብቤ እጅግ አዝኜ ነበር ይላሉ ጸሐፊው። ጠቅላይ ሚኒስትሩ አንበሳ ላይ ያላቸው ጥላቻ ምንም ስም የለውም። ይህንን ስነ ልቦና ከየት እንዳመጡት መገመት ከበደኝ። በኢትዮጵያ ህዝብ እምነት፣ ባህል፣ ስነ ቃል ውስጥ አንበሳ መልካም ምልክት ነው። ጠቅላይ ሚኒስትሩ አንበሳን መጥላት ብቻ ሳይሆን ይህንን አንበሳ ለማስጠላት መጽሐፍ ጽፈዋል። የአንበሳን ደካማ ጎኖች እየፈለጉና አንበሳ የሌለውን ተፈጥሮ አለው እያሉ የኢትዮጵያን ህዝብ ከዚህ ምልክቱ ለማፋታት ያልሆኑት የለም። እንደ እውነቱ ከሆነ እኚህ ሰው አንበሳን ህዝቡ እንዲጠላ በመሞከራቸው አዝኜባቸው ነበር ከልቤ። ያሳዘነኝ ለእንስሳት ሰብአዊ መብት በመቆሜ ሳይሆን ከምልክቱ ባሻገር ያለውን እሴት ለመስበር ያላቸውን መሰሪ ጥረት በመረዳቴና ትውፊታችንን በምናብ በማየቴ ነው ሲሉ አቶ ገለታው ዘለቀ በአግራሞት ይናገራሉ። ይቀጥሉና አሜሪካውያን ንስርን ሲመርጡ ከዚህ ፍጡር ያዩት ብርታት ለህብረታቸው ጥንካሬ በጎ ምሳሌ ስላለው ነው። ንስር ከፍ ብሎ ይበራል። ንስር በርጅና ወራት ኃይሉን ያድሳል። ንስር ከላይ እየበረረ ከታች ምድር ላይ ያለውን ረቂቅ ነገር ያያል። በዚህ ፍጥረቱ የተደነቁ አሜሪካውያን እኛም እንደዚህ ኃይላችንን እናድሳለን፣ ከፍ ብለን እንበራለን፣ ረቂቅ ነገሮችን እናያለን፣ ብሩህ ነን ለማለት ንስርን ብሔራዊ ምልክት አደረጉት። ይሄ የአሜሪካውያን እሴት ነው። ኢትዮጵያውያን ደግሞ የተደመሙበት በአንበሳ ነው። አንበሳ ያሉትን ጠንካራ ጎኖች ወስደን ለማኅበራችን ምልክት ካደረግን ሺህ ዓመት ሆነን። አንበሳ እሴታችን ነው፣ ትውፊታችን ነው። ገበሬው አገላብጦ ሲያርስ አንበሳው ይባላል። ሯጩ ሩጦ ሲያሸንፍ አንበሳ ይባላል። ተማሪው በትምህርቱ ሲሳካለት አንበሳ ይባላል። ጀግናው ወታደር ጀብዱ ሲፈጽም አንበሳ ይባላል። መሪው ጀግኖ ሲገኝ አንበሳው ይባላል። ጀግናዋ ሴት ስታሸንፍ አንበሴት እንላታለን። ምልክታችን ነውና ዘወትር አንበሳን ከፍ አድርገነው እንኖራለን። በባህሎቻችን፣ በሃይማኖቶቻችን፣ በትውፊታችን ሁሉ አንበሳ የጥንካሬና ድፍረት ምልክት ነው። ጠቅላይ ሚኒስትሩ ይህንን እሴታችንን ለማጣጣል ብዙ ጥረዋል። እርካብና መንበር በሚለው መጽሐፋቸው ላይ አንበሳ ምልክት መሆን አይችልም እያሉ የሚታገሉ አስገራሚ ሰው ናቸው። በአስተዳደር በኩል የገጠሙን ችግሮችና እልቂቶች ሁሉ አንበሳን ብሔራዊ ምልክት ከማድረጋችን ጋር ያያይዛሉ። ይገርማል። ሌላ እንስሳ መፈለግ አለብኝ እንጂ አንበሳ ብሔራዊ ምልክት አይሆንም ብለዋል። ትውፊታችንን የተዳፈሩ የመጀመሪያ መሪ ናቸው። በእሴታችን ላይ ጥላቻ ያላቸውና እርካብና መንበር የሚለው መጽሐፍ የጻፉት እኚህ ሰው ወደ ሥልጣን መጡና እነሆ ዛሬ አንዲት እንስሳ ይዘውልን መጡ ማለት ነው። ዶክተር አብይ እነሆ ዛሬ በቤተ መንግሥቱ በር ላይ ፒኮክ ለተባለችው ወፍ በአንበሳው ምትክ ሐውልት አቁመዋል። እኚህ ሰው ስለ ምን አንበሳ ጠሉና ፒኮክ ወደዱ ብሎ መጠየቅ ይገባል። ምናልባት አንበሳ ደካማ ጎኖች ስላሉት ነው እንዳንል፣ ፒኮክ የተባለችው ወፍም ብዙ ደካማ ጎኖች አሏት። ፒኮክ ነጭናጫ ወፍ ናት ይባላል። ከሌሎች ወፎች ጋር አብራ መኖር አትችልም። ሲበዛ ግዛታዊ ናት፣ ወደ ክልሏ አታስገባም። ስስታም ናት ማለት ነው። ከሁሉ በላይ ንቃተ ሕሊናዋ ዝቅተኛ ነው። ፒኮክ ራሷን በመስታወት ብታይ ከራሷ ምስል ጋር ካልተደባደኩ ብላ አምባጓሮ የምትገባ ፍጡር ናት። ከአንበሳ ጋር በኢንተሊጀንስ አይገናኙም። ሳይንቲፊክ አሜሪካን የተሰኘው መጽሔት ሳይንስ ስለ አንበሳ የደረሰበትን ሲገልጽ አንበሳ የፐዝል ጥያቄ መመለስ የሚያስችል አእምሮ እንዳለው ገልጿል። በእርግጥ ህንዶች ይችን ፒኮክ የተባለች እንስሳ ምልክት ሲያደርጉ ቀለሟ ከእነሱ ቀለም ምርጫ ጋር ይሄዳል መሰለኝ። ትውፊትም አላቸው ይሆናል። በባህላቸውም ደግሞ ፒኮክ ትወደዳለች። እኛ መጀመሪያ ነገር ስሟንም አናውቅም። ስንት ኢትዮጵያዊ ፒኮክ የምትባለው ፍንዳለች እንደሚያውቅ አላውቅ። በስነ ቃላችንም ሆነ በባህላችን የለችም። ትውፊታችን አንበሳ ነው። አንበሳ በኢትዮጵያን ብሔሮች ዘንድ በጎ ምሳሌ ነው። ከሰማይ በራሪ ሌላ የብሔራዊ ምልክት ብንጠይቅ እርግብን ነው የምንመርጠው። ኢትዮጵያን እርግብ የሰላም የቅድስና የርህራሄ ምልክት አድርገው ያያሉና። ነገር ግን ጠቅላይ ሚኒስትሩ ይችን ወፍ በአንበሳው ቦታ ሲያኖሩ አንደኛው ነገር እሴትን መስበር ነው አጀንዳቸው። ይሄ ነው አሳዛኙ ነገር። መደመር ማለት ይሄ ነው። ሁለተኛ ነገር እኚህ ሰው የራሳቸውን አሻራ መተዋቸው ነው መሰለኝ። ይህ በእውነት ተገቢ አይደለም። አንደኛ ነገር እኚህ ሰው በሕዝብ አልተመረጡም። ሁለተኛ በየዘመኑ የመጣ መሪ ሁሉ ብሔራዊ ምልክታችንን እየለወጠ የራሱን እንስሳ ሐውልት አይሠራም። እኚህ ሰው ሲወርዱና ነገ ሌላው መሪ ሲመጣ ሰጎን የተሰኘውን ወፍ ቢያቆም፣ ቀጥሎ የሚመጣው ወይፈን ቢያቆም፣ ቀጥሎ የሚመጣው ጉሬዛ ቢያቆም ቤተ መንግሥቱ የእንስሳት ሙዚየም ከመሆን አልፎ ብሔራዊ ምልክት አይኖረንም። ያንድን ማኅበረሰብ እሴት መጠበቅ የሁላችን ድርሻ ነው። እሴቶች በዘመናት መሃል አይነኩም። አሜሪካውያን መሪ በመረጡ ቁጥር ብሔራዊ እንስሳቸውን አይለውጡም። ኦባማ ይህንን አላደረጉም። እሴቶቹ ታሪኮች ናቸውና ይጠበቃሉ። አንበሳ ጠሉ ዶክተር አበይ ፒኮክ በቤተ መንግሥቱ በር ላይ ማድረጋቸው እንደ ትንሽ ነገር አይታይም። ትውፊትን መስበር ነው። እኚህ ሰው በአንድ በኩል መደመር እያሉ፣ በሌላ በኩል ግን ትውፊታችንን እሴቶቻችንን እየሰበሩ ይገኛሉ። ቤተ መንግሥት እያስዋብኩ ነው እያሉ የታሪካችንን ቀለም እያጠፉ ነው። ኃይል ይባሉ ይገባል። ከፍ ሲል እንዳልኩት ኢትዮጵያውያንን ፒኮክ የምትባለውን ወፍ ምንም አያውቁ፣ ስሟንም አያውቁ። ይሄ ትውፊታችንን ማቅለል ብሔራዊ ስሜትን መጉዳት ነው። ቤተ መንግሥት ታሪካዊ ቦታ ነው። እንደ ፈለግን የፈለግነውን የምንገነባበት የምናፈርስበት የግል ቤት አይደለም። ታሪካዊ ውበቱን ጠብቆ ሊቆይ ይገባል። የዶክተር አብይ ወፍ ቤተ መንግሥቱን ግርማ ሞገስ አሳጥቶታል። ለታሪካችን ስድብ ነው። ሃይማኖትን ማቅለል ነው። ከሁሉ በላይ እኚህ መሪ ሕዝብ እስኪመርጣቸው እንኳን አልታገሱም። እኚህ ሰው ፒኮክ የተባለችውን ወፍ ከወደዱ ወይ በራሳቸው ግቢ ወይ በሆነ ስፍራ ሐውልት ሊያሰሩ ይችላሉ። ነገር ግን ይህ ቤተ መንግሥት የግል ቤታቸው አይደለም። በዚህ ቤት ብሔራዊ ምልክታችን ነው ከፍ ብሎ መታየት ያለበት። ሌላ እንስሳ የተባለ ነገር ቤተ መንግሥት አይታይ ሳይሆን ጠቅላይ ሚኒስትሩ በመጽሐፋቸው አንበሳ ብሔራዊ ምልክት መሆን የለበትም ባሉት መንፈስ በምንም ዐይነት ሊሆን አይገባም ለማለት ነው። ክብር ለትውፊቶቻችንና ለእሴቶቻችን። እግዚአብሔር ኢትዮጵያን ይባርክ ሲሉ አቶ ገለታው ዘለቀ በጠቅላይ ሚኒስትሩ በኩል እየተደረገ ያለውን ጥፋት በዚህ መልክ ይገልጹታል።
ቆርቋሪ ይሄ ቡድን ፍጥረት ፍቅራሽ ባሪ ይት ማንጂ ጆሮዬ ባቀር ከተቼ መጥቶን ከትሮ ይለያዋዮቼ ሶሎ ዳይሆን ፍጹም ደረኛዬ እያጣራ ይት ማ ስግብም ጆሮዬ
ቻችን የኢትዮጵያ እንደት ሬዲዮ በዛሬው ስርጭቱ ባንድ ቁልፍ በሆነ በህራይ ጉዳይ ዙሪያ ውይይት ያደርጋል። ባለቤት ስላጣው ብርቱ ጉዳይ በተለይም ቀደምቷ ኢትዮጵያ የነብራትን የስልጣኔ ጉዞ በራሷ ልጆች ከተጨናገፈው ዲ ቋንቋ እንደቋሚ የማንነት መስፈርት በመውሰድ ለመለያት ብሩ ከከፈተው ዲ ስለገጠሙን ብርቱ ፈተናዎች ነው ያያለን። የብራይ ቋንቋ ጾትና በህራይ ፊደል እንዲከበር ከመስራት ይልቅ በቅድሚያ ወደ መጣይባድ ፊደል ላይ በማተኮራችን ከሳይንስና ቴክኖሎጂ ጋር የተጣረሰ ያገር ግንባታ ላይ ወድቀናል። ይህም በተራው ሰፊ ክፍተት በመፍጠሩ ጸረ ኢትዮጵያኑ ጎርሙቶ ወጥቷል። በአገዛዝ ላይ አገዛዝም መፍጠርም በቅተናል። ከአርባ ዓመታት በፊት ምንም እንኳን የዲሞክራሲ ግንባታ የእኩልነትና ፍትህ ባይኖርም ሁሉም ተግባብቶ ይኖር የነበረ ትውልድ ዛሬ የማይደማመጥ ትውልድ ሆኗል። አገር በጥላቻ እየተመራ ነው። የራሳችን ትተን ወደ ኋላ እንድንቀር ያደረጉትን የጥላቶቻችን ፊደል በዚያም ላይ የማናነበውና የታሪክ ማስረጃ በሌለ በባዕድ ጥገኝነት ማንነት ለመለወጥ የሚደረገው ጥረት አግራውዳሚ መሆኑን በግንባር ቀደም ከሚሟገቱት መካከል አንዱ የዛሬው እንግዳችን ናቸው። እንግዳችን በማንዘልቀው ትርጉሙና በማናውቀውና በቃርሚያ በተገኘ ፊደል ቋንቋችን ከምንጽፍ የኛው በእኛው ፊደላችን የሁላችን ቋንቋ መጻፍ ያልናድርግ ይገባል የሚል የተቀደሰ አስተያየት በመስጠት ይታወቃሉ። የቀደምቷ ኢትዮጵያ የግዕዝ ፊደል በብሔራዊ ደረጃ ለአገር ጥቅም ሊውል ይችላል ይላሉ። ቋንቋችን ለመጻፍ በየፊናችሁላችን እናድርግብንል ሀገራችን እንደገና ለብዙ አመታት ወደ ኋላ መጎተት መሆኑን ያስገነዝባሉ። የለቱ እንግዳችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሲያትል የክብረ ቅዱስ መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ መጋቢ ሐዲስ ልዑለ ቃል አካሉ አለሙ ይባላሉ። መምህር ልዑለ ቃል አካሉ ይሰማዎታል?
አዎ ይሰማኛል። ጤና ይስጥልኝ።
ስለዚህ በቅድሚያ እንኳን ለዳግማዊትን ሰው አድርሶት ላለሁ ያደረሰን
አሜን አሜን። እንኳን አብሮ አደረሰን። እግዚአብሔር ያክብርልኝ።
መምህር ልዑለ ቃል ከቤተ ክርስቲያን አገልግሎት ሰዓት ቀንሰው አገራችን በገጠማት ብርቱ ጉዳይ ዙሪያ አስተያየቶን ለማጋራት ፈቃደኛ ሆነው በሰዓቱ መገኘቶ በኢትዮጵያነት ሬዲዮ ዝግጅት ክፍልና ባኖቻችን ስም በታላቅ ትህትና ምስጋናን እያቀረብኩ በመንጋው ጠባቂ በሆናችሁት በእናንተ በአባቶች መካከል ያለ መንፈስ በሁላችን ላይ ይደር በማለት ወደ ውይይታችን እንሻገራለን። እንግዲህ ወደ ውይይታችን እንሻገር፣ በቅድሚያ ምናልባት እርስዎን ብዙ ማቅ ሰው ካለ ስቲቭ አው በሰሜን አሜሪካ ነው የሚኖሩት ማናቸው? መጋቢ ሐዲስ ለቃለ ካለም አለሙ ማን ይባላሉ? ምንድነው ስራቸው ለሚለው እንደ አጥር ያለ መግቢያ መስተዋቂያ ቢያረጉ መስመሮች ሰው ነው።
እሺ፣ እግዚአብሔር ያክብርልኝ። ከሁሉ አስቀድሞ ይህ ድል ስለተሰጠኝ ሁላችሁንም አመሰግናችኋለሁ፣ ማለት ሚዲያውን አመሰግናለሁ፣ አዘጋጆቹን በዚህ ሚዲያ ታዳሚዎች ሆነውትንም ሁሉ ይህን ዜና የሚሰሙትን ይህን ውይይት የሚያዳምጡትን ሁሉ አምላካችን በቸርነቱና በምሕረቱ ብዛት የጾሙን ጊዜ አሳልፎ ለብርሃነ ትንሣኤው እንኳን አደረሳችሁ እላለሁኝ። እኔ መምህር ልውለቅ አላካሉ አለሙ ባላለሁ። አሁንም አገለግለው እሱ እንደገለጹት በክብረ ቅዱሳን መድኃኔዓለም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲያትል ነው። በአገልግሎት በቤተክርስቲያን የተማርኩት የመጽሐፍ ቅዱሳት መጽሐፍ ትርጓሜ እና ቅኔ ነው። እንዳስተምርም ቤተክርስቲያን የፈቀደችልኝ እነዚህ ሁለቱም ሙያዎች ነው። በዚህ ዙሪያ የልጅነት ዕድሜን ረዘም ያለ ጊዜ አሳልፌያለሁ። በቅኔ ቤት 7 ዓመት፣ በትርጓሜ ቤት ወደ 6 ዓመት፣ ሌላውን ከኋላ ያለው መደበኛ ትምህርት ተጨምሮ ማለት ነው። ስለዚህ በቤተክርስቲያን በኩል ያለኝ ይህን ይመስላል። በዚህ በዘመናዊም ደግሞ እዚህ ሀገር ከመጣሁ በኋላ የመጀመሪያና ሁለተኛ ድግሪን የሰራሁት እዚህ ሀገር ከመጣሁ በኋላ ነው እና በማህበራዊ ሳይንስ ነው የሰራሁት። እንደዚሁም ከማንነት ጋር በተያያዘ አንድ ቲሲስን ጽፌያለሁ እና ሶሻል ካልቸራል አይደንቲቲ ኤንድ አጀስትመንት ፕሮሰስ ኦፍ ኢትዮጵያን ኢሚግራንት ኢን አትላንታ ጆርጂያ /USA የሚል እሱን በመሰራበት ጊዜ ነው። በነገራችን ላይ አሁን ስለምንወያይበት ነገር የበለጠ እንደው አንደበቴን ከፍቼ እንድናገር የተሻለ ምክንያትም የሰጠኝ በእርግጥ ሁኔታው ይሄ ነገር የተሰማኝ ድሮ አገር ቤት ያለውም ቢሆን በኋላ ግን ከዚህ ከመጣው በኋላ የተወሰነ ትምህርት እድል ሳገኝ ለምን እኔ ባጥሜ የምችለውን ያክል ማንም አይሰማም፣ ማንም አያደምጥም፣ ሁሉ ነገር አልፏል፣ ሌት ነው ከማለት ለምን ቢያንስ ለውይይት እንዲበቃ ነገሩን ማድረግ ለምን አልችልም በሚል ነው እንግዲህ አንድ ሁለት አርቲክሎችን ለመጻፍ የቻልኩት ማለት ነው። እና ይህን ይመስላል የኔ ማንነት ባጭሩ።
በጣም ጥሩ። እኛም የእርስዎን ጽሑፍ ለማንበብ እድሉን በማግኘታችን እና ያነሷቸውም ሀሳቦች ለኢትዮጵያ ጠቃሚ የሆኑ በመሆናቸው ለሁላችንም የሚበጅን ቁም ነገር ያዘለ መሆኑን ለማስረጫጨት ሞክረናል። ያነበብነውንም ያህል አንብበን አይ በመወያት ምናልባት ሀሳቡ ያልተገለጠላቸውና የፖለቲሻኖችም ሆነ የሀገር መሪዎች እንደው ጉዳዩን አስበውበት ሊሰሩበት የሚችሉት ቁም ነገር ስላለበት በሚል ነው እርስዎንም ለዚህ በመጠየቅ ደፍረ በመጠየቅ ለውይይት ጋበዝኖትና እናመሰግናለን። እግዚአብሔር ይክሎት። ወደ ውይይታችን ግስናመራ እንዳሉት የዚህን የኢትዮጵያ መቼም ጉዳይ የተለያዩ ፖለቲካው ብዙ አቅጣጫ ይነገራል፣ ልዩ ልዩ ነገሮች ይነሳሉ። ግን በዚህ በአገራችንን የመግባቢያ ቋንቋ በሚመለከት ወይም ፊደላችን የማሳደግ በሚመለከት ብዙም የሚጽፉ አሉ፣ የጻፉ ሰዎች አሉ፣ ጥቂቶች ናቸው። ግን ያንን የሀገራችን ፖለቲካ ኃላፊነት የተቀመጡት መሪዎችም ሆኑ ሌሎች ተቋማት ይሄን ጉዳይ በቸልተኝነት ነው የሚመለከቱትና ምክንያቱም ህብረተሰባችን የማይግባባበት ደረጃ ላይ እየደረሰ ነው። ትውልድ አዳዲስ ትውልድ ሲወለድ አንድ የራሴ ቋንቋ የራሴ ፊደል የሚለውን ነገር እየያዘ ነው እና ይሄ ነገር እንዲለወጥ የሚችላል የሚለውን ነገር መቼም ብሔራዊ አጀንዳ ሆኖ ውይይቱ ይደከፈትበት ጥሩ ነው በሚል ነው። እና እንደው ለመንደርደሪያ የሚሆንን በእርሶ አመለካከት ቆይት እንደው ቋንቋ የማን ንብረት ነው ይላሉ? እንደው ለአንድ ሀገር ቋንቋ የከሌ ነው ተብሎ ሊመደብ ይችላል? ከመግባቢያ ከመገናኛ ባሻገር ቋንቋን እንደ ጠላትነት የሚታይበት ሁኔታ አለ ወይ?
በጣም ትልቅ ጥያቄ ነው። እውነት ለመናገር በእኔ አመለካከት በሀገራችን የተካሄደው የፖለቲካ ለውጥ በሚያሳዝን ሁኔታ አገርን ከግምት ውስጥ ያስገባ፣ ስልጣኔን ከግምት ውስጥ ያስገባ፣ የህዝብን አንድነት ከግምት ውስጥ ያስገባ፣ የሀገርን ክብር፣ የህዝብን አንድነት፣ የህዝብን በሰላምና በፍቅር አንድ ሆኖ መኖር የሚግባባበት አንደኛ የሆነበትን ሰንሰለቶች በማጠንከር ላይ የተመሰረተ ሳይሆን በሚያሳዝን ሁኔታ በመረረ ጥላቻ ላይ የተመሰረተ ዘመቻ ነው በሀገራችን የተካሄዱት። ፖለቲካ ሞቲቬሽኑ እንዲያው ኃይሉ ያገኘው ከአሉታዊ ከሆነ አስተሳሰብ ነው። በቃ ከመምታት፣ ከማጥቃት፣ ከማጥፋት እና አዲስ ነገር ከመፍጠር ላይ የተመሰረተ ነው በአብዛኛው። እና ከዚህ የተነሳ አሁን እንዳልነው ቋንቋ ምንጭ ወለተ ለመናገር የህዝብ ሁሉም ሰው የሆነ ሁሉ ቋንቋ ነው። አንድ ሰው ቋንቋ ይዞ አይወለድ ሲወለድ ሲነገር የሰማውን ቋንቋ ነው የሚናገረው። ቋንቋ የሰውነት ለሰው ልጅ የተሰጠ መግባቢያ ነገር ነው እንጂ ሰው ራሱን በቋንቋ ይገልጣል እንጂ ቋንቋ ግን ራሱን በሰው ማለት አይገልጥም። ማለት ምን ማለት ነው? ቋንቋ ራሱን በሰው አይገልጥም ማለት በሰው አይነገርም ማለት አይደለም። ሰው ነው ቋንቋን የሚያስተዋውቀው። ነገር ግን የቋንቋ መሰረቱ የሰው ልጆች ሲወለዱ አግንተው መግባያቸው ሆኖ ይኖር ነውና የዚህ ህብረተሰብ ቋንቋ ይሄ ነው የዚህ ህብረተሰብ ቋንቋ ይሄ ነው ሊባል ይችላል ከመናገሩ የተነሳ። ነገር ግን ያን ፈልጎ አይደለም ያን የሚያደርገው። ለምሳሌ አሁን በአለም ያለው አብዛኛው ለማለት ነው ለቸግር ይችላል ብዙ ህዝብ እንግሊዘኛ ይናገራል። የመግባቢያ ቋንቋ ነው የብዙሃን በትልቅ መድረኮች ላይ እሱን እንሰማለን። በቀጥታ የታየው ያለፈው ታሪኩ ሳይሆን እንዴት ተስፋፋ ሳይሆን የተስፋፋበት ራሱ የእንቻለ ታሪክ ነው። ነገር ግን ጥቅሙ ምንድነው? መግባባታችንን ቆርጥ መቁረጥ ነው የሚሻለው ወይስ እንግሊዞች በእኛ አካባቢ ነበሩና ቋንቋቸውን አስፋፋዋልና ቋንቋቸውን በማጥፋት እኛም ተቆራርጠን እንኑር ነው ያለም ሀሳብ ይሆነው? አይደለም ይሆነው። በኢትዮጵያ ግን አንደኛ ኢትዮጵያዊ ቋንቋ ነው። ህዝቡም እውነት ለመናገር በስጋና በደም የተሳሰረ ነው። ከዚህ የተነሳ የኢትዮጵያ ቋንቋዎች ሁሉ የኢትዮጵያ ህዝብ ቋንቋዎች ናቸው። ለኢትዮጵያውያን ብሂል በመድሪት ውስጥ የኖሩ ሰዎች አባባል ጥበብ ማስተዋል ይገኝባቸዋል። ስለዚህ ቋንቋን አንዳንድ ሰዎች እንዳካባቢያቸው ለምሳሌ በትግራይና በጎንደር መካከል ያሉ ሰዎች ትግርኛና አማርኛ ይናገራሉ። በዚህ ኦሮምኛ በሚናገሩ ማህበረሰቦችና በሸዋ መካከል ያሉት ደግሞ ኦሮምኛና አማርኛ ይናገራሉ። ግማሹ ደግሞ ጉራግኛና አማርኛ ኦሮምኛም ይናገራሉ። እያንዳንዱ እንደየጎረቤቱ ያጠናው የሚሄድ ነገር በመሆኑ ቋንቋን አንድ ከተወሰነ አካል ወይም በመንግስት ስልጣን ላይ ካለ አካል ጋር አያይዞ መምታት ማጥፋት ያን ማህበረሰብ እንደጠላት ማየት ሌላው ህብረተሰብ የሚገናኝበትን ገመድ መቁረጥ በእውነት በእኛ ሀገር መንግስትን ማፍረስ እንጂ እንዴት አድርጎ መንግስትን ለውጦና አሻሽሎ አጠንክሮ መሄድ የሚያስችል የፖለቲካ አስተሳሰብ ያላቸው ታጋዮች በገፍ እንዳልነበሩን የሚያሳይ ነው ማለት ምለውና ስለዚህ ዋን ወደ ጥያቄው ተመለስ በእውነት ቋንቋ የሁሉም ነው ወይ ምለው
ለከና እንዳ በዚህ ለምሳሌነት በዚህ አፍሪካ ብዙ አፍሪካ ሀገሮች ነጻነታቸውን ሲያገኙ ያነሱ ጥያቄ ትልቁ ማከላ ጥያቄ ይሄ ነበር። ለምን ቋንቋ ፊደላቸው አላደገም? ቋንቋቸውን የሚገጡ በፊደል ስላልነበራቸው ፈረንሳይኛ ተናጋሪ እንግሊዘኛ ተናጋሪ ሀገሮች በሙሉ ቁጭ ብለው መንግስታቶቻቸው እነን አጋጣሚ ተጠቅመው ምን እናድርግ ቋንቋም ስንመርጥ ማንነታችንን ያስክደናል ወይ? ኬንያዊ መሆኑን ኬንያዊነቱን ያስክደውም ግን እንግሊዘኛውን እንደ ቋንቋ ቢመረጥና ህዝቡ ሊግባባበት የሚችል ቢሆን ይሻላል በሚል ከሳይንሱ ከቴክኖሎጂ ጋር ለመግባባት እንዲችሉ ያንንም ተቋዳሽ ለመሆን እንዲችሉ ያንን ምርጫ አደረጉ። ለምን ልጆቻቸውን በእነሱ በሚናገሩበት ቋንቋ ያስተማሩ ይመጡ ትውልዱ ተምሮ እስኪጨርስ ድረስ 100 አመት 50 ምን ሊወስድበት ይችላል? እና መፍትሄ የሰጡበት መንገድ በሰከነ ሁኔታ ነው። እኛ ሀገር ግን ተጻራሪው ነው ያለው ማውደም አውድመን ደግሞ የባዕድን ቋንቋ ላይ እንትማትና ቋንቋውን የሚናገር ሰው አንድ ሰው ቋንቋውን የሚናገር እንግሊዘኛ ቢናገር ፈረንሳይኛ ቢናገር ማንነቱ አሜሪካዊ ነው ማንነቱ እንግሊዛዊ ነው ሊባል ይችላል? ህንዶችም ይናገሩታል ቋንቋውን፣ ፓኪስታን ይናገራል እንግሊዘኛ፣ አፍሪካ ውስጥ ብዙ ሀገሮች ይናገሩታልና ቋንቋ የማንነት መገለጫ ነው ወይ?
ማንነት ከሚገለጥባቸው ነገሮች አንዱ ሊሆን ይችላል። ማለት እንግዲህ ማንነት ትርጉሙ ሰፊ ስለሆነ ማለት ነው። ማንነት ትርጉሙ ከሰውነት ጀምሮ ማንነት በብዙ መንገድ ሊገለጥ ይችላል። ቋንቋው ምንድነው? መልኩ ምን ይመስላል? ወንድ ነው ሴት ነው? ይሁሉ የማንነት መገለጫ ሊሆን ስለሚችል እነሱ ምንድነው እንደዚህ ሊሆን ስለሚችል። ነገር ግን እኔ ምንድነው የምለው ሰዎች የተለያየ ቋንቋ ሊኖራቸው ይችላል። ነገር ግን የተወሰነ ደግሞ ወይም የተወሰኑ ማዕከላዊ ቋንቋዎች ይኖራቸዋል። አሁን ወደኛ ሀገሩን ስንመጣ ግን ሀገራችን ኢትዮጵያ የተማከለ መንግስት ነበራት። ብዙሃኑን የሚያግባባ ቋንቋ ከነፊደሉ አላት። አሁን የደርግ መንግስት ወድቆ የህዋት መንግስት ሲመጣ የሚያሳዝኑ ስራዎችን ነው የሰራው። በእውነት ለመናገር የደርግ መንግስት የሰራው ይሄ ነው የማይባል የሚያሳዝን ነገር እንዳለ ሁላችንም እናቃለን በሰው ህይወት ላይ። ነገር ግን አሁን ምናወራው ስለ ቋንቋ ስለሆነ እዚያ ላይ ነው የምንነሳው። በዚህ ጊዜ ምንድነው የሆነው? ቋንቋዎችን የማሳደግም ነገር አይደለም የተሰራው። ሶስት እኔ ብዙ ነገሮች ምኖሩ ሶስት በጣም የሚያሳፍሩና የሚያሳዝኑ ነገሮች በህወሓት ዘመን ተሰርተዋል ብዬ አስባለሁ። በኢትዮጵያ ታሪክ ሊሆኑ የማይገባቸው ልጆቻቸው ሁሉ የሚያፉበት ታሪክ ጸሐፊዎች ሁሉ በታሪክ ጸሐፊዎች ሁሉ የሚያስወቅስ ታሪክ ይቅር የማይለው እጅግ በጣም የሚያሳዝኑ ሶስት በደሎች በኢትዮጵያ ላይ ተፈጽመዋል ብዬ አስባለሁ። አይነተኛ በደሎች። አንደኛው የኢትዮጵያ ህዝብ ማዕከላዊ የሆነ የሚግባባበት ቋንቋ እንዳይስፋፋና ሁሉም በየጋራው በቋንቋ ተለያይቶ እንዲኖርና ቋንቋውም ደግሞ እንደ መከለያው ሆኖ ይህ አንተ አይደል አገር አይደለም ይሄ አንተ አገር አይደለም ወደ መባባል እስኪደርስ ድረስ ሰውን በቋንቋ መለያየታቸውና ማዕከላዊ ቋንቋም እንዳይኖረው ህዝቡን በማድረግ ጨርሶ ትውልዱን ለመቆረጥ መሞከራቸውና ጥረት ማድረጋቸው ነው። ይህ በጣም የሚያሳዝን ነገር ነው። አሁን ለምሳሌ በሀገራችን አንዳንዶቹ ያው አቅም ያላቸው ልጆቻቸውን አማርኛ ቀርቶ እንግሊዝኛም እያስተማሩ ከሁሉም ጋር እንዲግባቡ ያደርጋሉ። ሌሎቹ ግን በጭራሽ አማርኛ የማይችሉ የኦሮሚያ በዚህ የቆቤ ጄኔሬሽን የሚባሉት አማርኛ የማይችሉ በጭራሽ ቆቤ ብቻ የሚናገሩ ወጣቶች ወደ መንግስት ስልጣን ለመሄድ ራሱ በጣም እንደተቸገሩ ሲነገር ሰማለሁ። ይህ በጣም የሚያሳፍርና የሚያሳዝን ነገር ነው። ሁለቱን ቋንቋ እንኳን አብሮ ለማስተማር አልደፈሩም አልጨከኑም። ይህ ብቻ አይደለም፣ ራሱ በኢትዮጵያ ምድር ላይ ማለት ነው ራሱን የቻለ ለአፍሪካ የሚበቃ ፊደል ያላት አገርን የሚመራ መንግስት የላቲንን ፊደል እንደ ጣዖት አምጥቶ ግዕዝን ከገዛ ምድሩ ላይ እስረኛ ለማድረግ የፈቀደበት አካሄድና የሄደበት መንገድ ሲታይ በጣም የሚያሳፍርና የሚያሳዝን ነገር ነው። ያ ማለት እኛ ኢትዮጵያዊ ማንነት የምንለው ነገር ሁሉም ሰው የሚገለጥበት ይህን ማንነት በጣም በሚያሳዝን ሁኔታ ቦታ ባለመስጠትና እንዲጠፋን በማድረግ ብዙ ነገር ሰርተዋል። ስለዚህ አንደኛው ነገር ሰውን በቋንቋ በመለያየትና ማዕከላዊ ቋንቋ እንዳይኖረው በማድረግ የተሰራው ስራ ነው። ሁለተኛው ነገር ደግሞ በወሰንና በአገር ድንበር ላይ የተደረገ ነገር ነው። እኔ ምናልባት ሰው አሁንም ቢሆን ያስተላለፈ ነገር ለምንድን ነው እንደምትለው ሊል ይችላል። እኔ ግን ይሄን ነው የምናገረው። አንድ ለኢትዮጵያ የሚያስብ መንግስት ቢሆን ኑሮ በወቅቱ ኢሳይያስን ፕሬዝዳንት ኢሳይያስን ሳይቀር ለስልጣን ጋብዘው እንዲህ ሀገሪቱ በፌደራሊዝም ትተዳደር ከሆነ ኤርትራን ሳይቀር በፌደራሊዝም እንደገና እንድትመለስ አድርገው ስልጣን እነሱ ተነጋግረው ኢሳያስ መሆን የሚፈልግ ከሆነ ለሱ ቢሆን ሰጥተው የኢትዮጵያን አንድነትና ድንበር አስከብረው ቢሄዱ ኑሮ በትክክል እነዚህ ሰዎች የፈለጉት የፖሊሲ ለውጥ ያሰራር ለውጥ ነው እንጂ አገርን ማፍረስ አይደለም ያሰኙላቸው ነበር። ያም ይሁን ይህ ሁሉ ነገር ከሆነም በኋላ ራሱ ኢትዮጵያን አይናቸው እያየ መብትም እያላቸው የባህር በር እንዳይኖራት አድርገው በሚያሳዝን ሁኔታ ፈርመው ማለት ነው የኢትዮጵያን የባህር በር ሲዘጉ ኤርትራ እንድትገነጠል እንፈልጋለን ብለው ደብዳቤ ተጽፎ ከወጣው ከጠቅላይ ሚኒስትሩ ቢሮ ነው ኢትዮጵያ ቆን። ያ ሁሉ ኤርትራውያን በራሳቸው አሽሞ ወሰን ያለባቸው ኤርትራ የኢትዮጵያ አካል አይደለችም ብለው እንደዚያ ባለ መንገድ ሲያደርጉ እንዴ ይህ ነገር የጋራ ነው መሆን ያለበት ሁሉም ይስማማ። ለምሳሌ የትኛውም ሀገር ላይ የሚወሰነው ነገር ኢትዮጵያውያን ሁሉ ሊመለከታቸው ይገባል። የኢትዮጵያ ምድር ነው፣ የሁሉም ደም ነው በሁሉም ቦታ የሚፈሰው። ስለዚህ ሁሉም በአንድ ላይ ሆነው እውነት ነው እንዲህ ያለ ነገር እንዳይደማፋስ እንዳይፈጠር ለአስተዳደር አብሮ መኖር ስላልቻል በዚህ መንገድ ይሁን ተብሎ በድምጽ በቦት ወይም ደግሞ በምክክር የሚደረግ ነገር ቢሆን በጣም ትልቅ ነገር ነበር። እና ምንድነው የሀገርን ዳርና ድንበር በማስደፈር ሉዓላዊነትን በማስደፈር ኢትዮጵያን ወሰን ድንበር የሌላት ማለት የባህር ወሰን የሌላት አገር በማድረግ ህዝቦቿን በዘር በመከፋፈል ቋንቋ ደግሞ ፊደሏን ደግሞ ቋንቋውን ከምድር ላይ እንዲሰረዝ አሁን እኮ እነሱ ለመናገር ከኢትዮጵያ ባብዛኛው ክፍል ለማለት ያስቸግር ይችላል ያሉት ከግማሽ በሚሆነው ምድር ላይ በላቲንኛ ነው የሚጻፈው። ለምሳሌ ኦሮምኛ ብቻ አይደለም ሶማሊኛም ሌሎችም ቋንቋዎች በዚህ መጻፍ ጀምረዋል። ይሄን የሚያሳየው ምንድነው? ራሱ የፊደሉን ጣዕምና የፊደሉን መልክ ምን ያክል በይበልጥ እንደው ከሌሎች ጋር አትንገና እንዴት እንደሚያቆራ እንደገና ደግሞ ፊደላችን የተከናወነ ቋንቋችን ልንጽፍበት የምንችል ይጉድላል እንኳን ከተባለ ልክ አማርኛው በግዕዝ ፊደል ሲጻፍ የጎደለውን እየሞላ እንደነ ጠ እንደነ ሸ ያለውን እየጨመረ እንደሄደ እንደዚያ ማድረግ እየተቻለ አንደ ዶክተር አበራ ሞላም እዚህ ሀገር ሰርተውታል። የትኛውም ቋንቋ ሊጻፍበት በሚችል መንገድ ሶፍትዌሩ ዴቨሎፕ ማለት ያም ሁሉ ነገር ይያለ የለም ብለው የአገሪቱን የማንነት መገለጫ ሆነውን ፊደል በቃ ምንም አይደል ሰው በፈለገው ሊጽፍ ይችላል ብለው እንትን ሲሉ ቢያንስ ለውይይት ሳይበቃ ለጥናት ሳይበቃ ለክርክር ሳይበቃ ለፖለቲካ ፍጆታ ህዝቡን ለያይቶ ለማስቀረት ሲሉ ይማድረጋቸው ሁለት የሚያሳዝን ነገር ነው። ለጊዜው አሁን ገና ያ ትኩሳቱ የቀደሙት ነገስታት የሚጠሉበት የጥላቻ ኃይልና እንደገናም ደግሞ ይሄን ክርስቲያኑን ማህበረሰብ አማራ ይያሉ በጠቅላላ የሚያጥላሉትን ማህበረሰብና ኢትዮጵያዊ ማንነቱን የሚወደውን ማህበረሰብ የሚያጥላሉበት እነሱ ያፈነዱት ሳተ ገሞራ ገና አሁንም ጨርሶ ስላልጠፋ አሁንም ራሱ እንዲህ ያለ ነገር ሲነገር የሚሰማቸው ሰዎች አሉ። ይህ መሆን የለበትም ነው። ይህ በጣም ለነገ ለልጆቻችን ከፍተኛ የሆነ ቁጭት የሚፈጠር ነገር ነው። ትልቅ ቁጭት የሚፈጠር ነገር ነው። እኔ ሁልጊዜ እናገራለሁ አንዳንድ ሰዎች ለምን እንችግራለሁ በላቲን ቢጻፍ ሲሉ በላቲን ማንኛውንም ነገር ኮመጣት ይችላል ማንኛውንም ነገር በላቲን መጻፍ ይችላል ደግሞ ማንኛውንም ላቲንን ደግሞ በሌላ ፊደል መጻፍ ይችላል። ይሄ ቋንቋ ሊቃውንት የሚሉት ነገር ነው። ፊደል ነው። ነገር ግን አሁን ምንድነው የምንለው አንድ ሰው አንድ የራሱ ፊደል ይያለው ያውም ደግሞ መተቻ የሌለው በአፍሪካ ውስጥ ብቸኛ ፊደል ይሆን። ሁለተኛ ነገር ደግሞ ብዙ ጊዜ የሚቆጥብ ሐሳብን የሚገልጽ የተከናወነ ሙሉ ፊደል ይያለው የራስ ፊደል ይያለው የራስን ፊደል እርግፍ አርጎ ትቶ ለምንድነው በሌላ ፊደል መጻፍ ያስፈልገው? ምናልባት ብዙ ሰዎች የለም የግዕዝ ፊደለኛ ፊደል አይደለም እኛ አበሾች ኢትዮጵያውያን አይደለንም ሌሎች ነን የሚል ክርክር ያነሳሉ። እሱን ምናልባት ወደፊት ልናነሳው እንችላለን ይችላልም። ስለዚህ ይህ ነገር በእውነት ለሀገር ካለማሰብ የመጣ ማንነትን ለማንነት ቦታ ካለመስጠት የመጣ ደግሞ ማህበረሰብ የሚገነባው በብዙ መንገድ ነው። ስነ ልቦና ማንነት የኔ የሚለው ነገር ሲኖረው በጣም አንድን ማህበረሰብ የተለየ አቅም ይሰጠዋል። ነገር ግን ያ ማህበረሰብ ስነ ልቦናው የወደቀ የሀገር ፍቅር የሌለው ራሱን የሚገልጽበት ነገር የሌለው ከሆነ ደግሞ ከሌሎች በኮሎኒ ከኖሩት ህዝቦች በምንም አይለይም በባርነት ተፈንግለው ከመጡት ወንድሞቻችንም የተለየ ማህበረሰብ ስነ ልቦና ያለው ማህበረሰብ ሊኖረን አይችልም። ስለዚህ እውነት ለመናገር ይህ አሁን እየተካሄደው ያለው ነገር የኢትዮጵያን መልክ እያጠፋ የሄደና ያለ ነው። ይህ አይነቱ ነገር ኢትዮጵያን የሚያሳድግ የሚያሰፋት የሚያሰለጥናት ሳይሆን የሚያዳክማት ልጆቿንም የሚከፋፍል ስለሆነ መንግስት ሊያስብበት ይገባል። ቢያንስ የጋራ ፊደል የጋራ ቋንቋዎች ይኑሩ እንግዲህ የለም ከአንድ በላይም ቋንቋ ይኑራል። ነገር ግን ባንድ ፊደል እንጻፈው ነው የኔ አርጊውመንት። ባንድ ፊደል እንጻፈው እየተግባባን እንሄዳለን የሚል ነው። አረዙም ተመሰለኝ።
አይ በጣም ጥሩ ነው። በጣም ጥሩ ዋናው ቁልፍ ጉዳይ ነው። በዚህ ዙሪያ ላይ እስቲ ትንሽ ቆይታ እናድርግና መምሩ ለለቃ ምክንያቱም ይሄንን የማጥፋቱን አማርኛ ቋንቋን የማጥፋት ዘመቻ በቀላሉ የሚታይ እንትን አይደለም። ምክንያቱም በአተኩሮበት ብዙ ሀብት የሚያፈሱበት መስኛል የወያኔና እንትን ኦነግና ኦፒዶ ልበል። ምክንያቱም በዚህ ዙሪያ ላይ ማነሳቸው ነገሮች ምንድናቸው? የሀገሪቷን የፌደራል ቋንቋ አማርኛ ነው የሚል በዚህ በአራቱ የህገ መንግስቱ ላይ ሰፍሯል። እና 9 ክልሎች ናቸው መሰለኛሉ ኢትዮጵያ። ከ9 ክልሎች የትግራይና የኦሮሞ ክልል ካልሆነ በስተቀር ሌሎቹ አማርኛ ቋንቋ ነው የምንጠቀመው ብለው በይፋ ያው አመልክተው ብለው ያው ብዙ ነገሮችን በማመልከቻው እንትም ብለው ነው የተፈቀደላቸው እንጂ በጽሑፍ ላይ በህግ ላይ ተቀመጠና አማርኛ የፌደራል ቋንቋ ላይ ያለውን እንዲሰሩበትም አልፈቀዱ ነበር። አሁን ግን ያው ከፌደራል እንትኑ በ84 መስኛል ህገ መንግስት የሚባል ተብዮ ተጸደቀው። አሁን ተረኞቹ ስልጣኑ ወሰዱ ዲህ የኦሮሞ ጽፈኞች ካሉ ወዲህ ሌሎቹም ወደ አማርኛ ብለው የተቀበሉትን ጉራጌውንም ከምባታውንም ሶማሌ ሁሉንም ወደ ላቲን እንዲሸጋገሩ እየገፋፋቸው ነው። እና ይሄን አገር የማፍረስ ሁኔታ ስንቱ ኢትዮጵያ እንድትረዳው ወይንም ለኢትዮጵያ ቁም ያለው የሚለው ምን ያህል ግንዛቤ እንዳገኛ አስቸጋሪ ነው፣ ለመረዳት አስቸጋሪ ነው። እና ይሄን ይሄ ዘመቻ በምን ሊገታ ይችላል? መንገዱ አለ። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መቼም ፊደሏንም ባህሉንም ታሪኳንም ለማስጠበቅ ብዙ ጥረት ማድረግ ነበረባት። በዚህ ዙሪያ ላይ የሚሰራ ነገር የለምና ለማንኛውም ግን ምንድነው መደረግ ያለበት? አሁን እየተዘመተበት ያለው አማርኛውን ቋንቋ እንዲጠፋ ነው። ተናጋሪዎቹ ከአማራ ክልል ከመውጭ ያለውን በሙሉ ከአማርኛ ቋንቋ መናገር እንዲጸዳ ለማድረግ ዘመቻ ተጀምሯል። በዚህ ዙሪያ ላይ እስቲ አክለው እንደማያብራሩብን።
አይ እንደው ወደሱ መጣለው። ነገር ግን እዚሁ ከፊደሩ ላይ ትንሽ አንዳንድ ነገሮችን ልጨምርና እንትል ወደዚህ ልመለስ። ምን ማድረግ አለብን ወደሚለው መለሳለሁ። እኔ በመሰረቱ አሁንም እዚህ ላይ ማለት መፈልገው ለአድማጮች ማስገንዘብ መፈልገው ሌላ ፊደል በኢትዮጵያ ምድር ኑሮ ያም ቀርቶ እንደው በአፍሪካም ኑሮ ለኛ ማንነት መገለጫ ስለሚሆን እሱን እንጠቀምበት ብሎ አንድ ኢትዮጵያዊ ቢያነሳ ያን የለም አይሆንም ያንተ ፊደል ጣልና በዚህ እንጽመጣፍ አለበት ይባል ነውር ነው። አሁን እኔ ምከራከረው ሁሉም የኢትዮጵያ ቋንቋዎች ኢትዮጵያ ውስጥ ያሉ ቋንቋዎች የኢትዮጵያ ያን ቋንቋዎች ናቸው። ይጥበቡም ይስፉም እንደ ተናጋዳቸው ይላል። ነገር ግን ያለን ፊደል አንድ ፊደል ነው፣ አገር በቀል ፊደል። ሁሉም ቋንቋዎች ሲጻፉ በግዕዝ ፊደል እየተጻፉ ይጻፉ ነው የኔ መጀመሪያ ክርክር። ምክንያቱም ይህ የማንነታችን መገለጫ ነው። እንደገና ደግሞ ቋንቋዎቹን ራሱ አንድ ኢትዮጵያዊ ከሌላው ኢትዮጵያዊ ለመማር ፊደሉም አንድ አይነት ፊደል ነው የሚሆነለት፣ ቀላልም ነው የሚሆነው ለማንበብ። የተለየ ህግም አያስፈልገውም። እንደሚታወቀው ለምሳሌ አሁን በላቲን የሚጻፈውን የቆብያውን ስና የተለየ ህግ አለው። አነባብሮ ብዙ ፊደሎችን ባንድ ጊዜ መጻፍ ኦኦ እንደዚህ ዩዩ እንዲንዳሉ ያርጉ የመጻፍ ነገር አያለውን። የግዕዝ ፊደል ግን ራሱ ያንዳንዱ ፊደሉ ድምጽ ያለው የሚሰማ ስለሆነ ቋንቋውን ለማስፋፋት ይሄንንም ኢትዮጵያውያን ቋንቋ በኢትዮጵያ መካከለ ለማስፋፋት ራሱ የግዕዝ ፊደል የተሻለና ፍቱን ነው። ስለዚህ የላቲንን ፊደል መዋስ የለብንም፣ በቂ የሆነ ፊደል አለን። ማበልጸግም ካለብን ፊደላችንን ልናበልጸገው እንችላለን። ያን ነው ማድረግ የሚገባን። ለላቲን ፊደል ያወጣነውን እሩል ያክል አይጠይቅም በግዕዝ ፊደል ለመጻፍ ቋንቋችን። ስለዚህ ሁላችንም ከላቲን ፊደል ወደ ግዕዝ ፊደል መመለስ አለብን። እንደውም በነገራችን ላይ በዚህ ዙሪያ ብዙ ሰዎች ጽፈዋል። ያው እንደነ ፕሮፌሰር ፍሬ ቶሎሳ እንደዚህም ደግሞ ለምሳሌ እንደነ ዶክተር አበራ እንደነሩ ፕሮፌሰር ጌታቸው ኃይሌ እንደዚሁም ሌላም አንድ አባት እንደና አቶ አብርሃም ያሉ ብዙ ሰዎች ጽፈው አይቻሉ አንድ ያሉ። ከዚያ በፊትም አንድ በአዲስ አበባ ዩኒቨርሲቲ የነበሩ ፕሮፌሰር የጻፉትን አይቻለሁ። በጣም ጥሩ የሆነ በእንግሊዝኛ የተጻፈ አርቲክልም አይቻለሁ። ስለዚህ ፕሮፌሰር ባየ ይማምን ይባሉ መኮንን እሳቸውን የጻፉትን አይቻለሁ። ፕሮፌሰር ኃይሌ ላሬቦም እንደዚሁ ጽፈው አይቻለሁ። የተለያዩ ሰዎች ጽፈው አይቻለሁ። እና ምንድን ነው በይበልጥ ፕሮፌሰር ኃይሌ እንደሚታወቀው የታወቀ የቋንቋ ሰውም ስለሆኑ በትክክል የቋንቋን ባህሪ ገልጸው በብዙ መንገድ ጽፈዋል። እኔ ምንድን ነው የምለው ይህንን ነገር የኢትዮጵያ መንግስት ሊያስብበት ይገባል። አሁን የግዕዙ ፊደል ከተናገርን በኋላ ወደ አማርኛ እመጣለሁ። የኢትዮጵያ መንግስት ሊያስብበት ይገባል። ይህ ነገር የላቲን ፊደል በቀላሉ እንዲጋበዝ የተደረገበት ምክንያት በሁለት ነገር ነው። አንደኛ ያው የተለየ ፊደል የተለየ ቋንቋ ያው አገርን ከመክፈልና ከመገንጠል ጋራ በተያያዘ የተለየ አይደንቲቲ ከኢትዮጵያዊነት አይደንቲቲ የተለየ ሌላ ነገር ለመፍቀር ከመስተብና ይሁን ደግሞ ይሁላችሁም እናቀው ነገር ነው ያገራችን የተወሰነ ክፍል የሚጠራበትን ስም ኦሮሞ የሚለውን ስም ከመስጠት ጀምሮ ትልቅ ሚና የነበራቸው የካቶሊክ ሚስዮኖች ነበሩ። ስለዚህ እነዚያ ሚስዮናውያኖቹ ማለት የፕሮቴስታንቶች እምነታቸው ፕሮቴስታንትም ካቶሊክም የሆኑ የተለያዩ ሰዎች ናቸው የገቡት ወደ አካባቢያችን። ስለዚህ እነሱ ያደረው ጫና ነበር ለሚያሳዝን ሁኔታ ለብዙ ዘመን እንደመጡ ነው የሚሉት እነሱ እንደመጡ መጀመሪያ ኦሮምኛን በላቲን ፊደል መጻፍ ጀምረው ነበርና መጀመሪያ በላቲን ፊደል ስለተጻፈ ለዚያ ነው የምጽፈው ብለው አንዳንድ ኦሮምኛ የሚናገሩ ኢትዮጵያውያን ምሁራን ሲከራከሩ ሰማለሁ። አሁን ለምሳሌ እኔ አንድ ሀገር ብሄድ ያ ቋንቋ ፊደል የሌለው ከሆነ ወይም የተጻፈበት ካላገኘ እኔ በማውቀው ፊደል ጽፌ ነው የማጠነው። ስለዚህ ሚሽነሪዎች የትም ቦታ በሚሄዱበት ጊዜ የዚያን ሀገር ፊደል ይወቁም አይወቁም በራሳቸው ፊደል እየጻፉ ያጠናሉ ቋንቋ ለመማር። አንድ ግዕዝ ፊደልን ብቻ የሚያቀሰው ለምሳሌ አረብ ሀገር ቢሄድ አረብኛውን በግዕዝ ፊደል እየጻፈ ሊያጠነው ይችላል። ለምሳሌ በአገራችን የግዕዝ አገባቦች ግራመሮች አሉ የግዕዝ አገባብ የሚባሉ መጻፎች በዚያ ውስጥ አረብኛው ዕብራይስጡ ግሪክ ሁሉ በግዕዝ ፊደል ተጽፎ እናገኛለን። ምክንያቱም የአገራችን ሊቃውንት የግዕዝ ሊቃውንታቸው የሚያውቁት ፊደላቸው ግዕዝ ስለሆነ አረብኛውንም ግሪክኛውንም ላቲኑንም አርማይኩንም በግዕዝ ፊደል ጽፈውት እናያለን። ለምሳሌ ኤሎሄ ላማ ሰውካኒ በግዕዝ ተጽፎ ነው የምናነበው በላቲን አይደለም ወይም ደግሞ በአርማይክ አይደለም። እንደነ ኤልሻዳ ያሉ እንደነ አዶና ያሉ ነገሮች በግዕዝ ፊደል ተጽፎ ነው እናገኛቸው በዕብራይስጥ አይደለም። እንደነ መሲ ያሉ ነገሮች የአረብ ቃል ነው ነገር ግን በተጽፎ እናገኘው በግዕዝ ፊደል ነው። ምን ማለት ነው? ያን ያንቋ አንድ ማህበረሰብ እሱ በሚያውቀው ፊደል ሌላው ቋንቋ ጽፎ የማጥናትና የመናገር ልምድ አለ። እንደዚያን ያደረጉት በኋላ ግን የኢትዮጵያ መንግስት እየተነከረ የኢትዮጵያ መንግስት እየተስፋፋ እየተነከረ ሲሄድ ማህበረሰቡም እየተማረ ሲሄድ ስርዓተ ትምህርቱ ሲደራጅ ምንድነው የተሆነው? ከመቶ አመት በላይ ጋዜጣው ቅዱስ መጽሐፍ ሌሎችም የተለያዩ ነገሮች በግዕዝ ፊደል ኦሮምኛ ቋንቋ እና በሌሎችም ቋንቋዎች እየተጻፉ መዝገበ ቃላቱ ተሰርቶ ሲሰራ ነው የኖረው። ከመቶ ምናምን አመት በኋላ ያን ሁሉ ነገር ወደ ኋላ ጥሎ እንደ አዲስ በላቲን ፊደል ለመጀመር የተፈለገበት ዋናው ምክንያት አንደኛ እንዳልኩት ነው ቅድም ወደ ሀገራችን መንግስት ገልብጠው ወይም ደግሞ አሸንፈው ለውጥ የጀመረው የህዋት መንግስት የሚያምነው በህብረተሰቡ መከፋፈል በህብረተሰቡ መከፋፈልና መለያየት እንጂ አንዲት ሉዓላዊት የሆነች ትልቅ ሀገር እንድትኖር አይፈልግ ስለነበረ በቃ እናንተ በዚህም እየጻፋችሁ ቋንቋችሁን እየተናገራችሁ ለብቻችሁ በዚህ ሆኑ እኛም በዚያ በኩል እንዴት የራሳችን ቋንቋ እየተናገርን በዚህ መንገድ እንቀጥላለን አንተም እንዲሁን ብሎ በመከፋፈል ያን ስላሰበ ማዕከላዊ ቋንቋ እንዲጠፋ ማዕከላዊ ፊደል ተቀባይነት እንዳይኖረው አድርጓል። በነገራችን ላይ አማርኛም ፊደል ብቻ አይደለም ግዕዝ ፊደልንም እንዳይቀበሉት ሆኗል። በትምህርት ሚኒስቴር ደረጃ እኮ እኔ አንድ ጊዜ የቅዱስ ጳውሎስ መንፈሳዊ ኮሌጅ እየተማርኩ አስተውሳለሁ በዚያ ወቅት የነበሩት ወይዘሮ ገነት በሚያሳዝን ሁኔታ ይከራከሩ ነበር እነ ፕሮፌሰር ደግሞ ምንድነው የጥቁር ፈረንጆች ይያሉ በጋይታ ላይ ሲጥፋ አስተውስ ነበር የተወሰነ ክርክር ነበር በወቅቱ። ነገር ግን በጣም ከፍተኛ ያፈና ዘመን ስለነበረ እያንዳንዱ ሰው በነጻነት መንቀሳቀስ በጊዜ ስለነበረ ምሁራን ማስተዋቸው ሊሰጡበት አልቻሉ። ስለዚህ ያለ በቂ አመክንዮ የገባ ነገር ነው። ቢያንስ ይህን ይታወቅ ይገባል። ቢያንስ ይህ ነገር ትክክል አለመሆኑን የሚናገሩ ሰዎች መኖራቸውንም በእውነት ታሪክ ሊመዘግበው ይገባል። ስለዚህ አሁንም ቢሆን መንግስት ነው የምለው መንግስት ሊያስብበት ይገባል። ፊደሩን አንድ አድርጎ ነገር ግን ያገሪቱ ቋንቋ ከአንድ ቋንቋ በላይ ያስፈልጋል የህብረተሰብ ቋንቋ ይጻፋ በጣም ጥሩ ነው ይቻላል እሱ ማድረግ የሚቻል ነገር ነው እሱ ያደረጉ ነው ያድርጉ። ነገር ግን ፊደሩን አንድ ያድርጉት። ለምን? የአንድነታችንም መገለጫ ነው። ያለንም አንድ ፊደል ነው። ያለችንም አንዲት ሀገር ናት። ቋንቋችን የተለያየ ስለሆነ ቋንቋችን ጥሩ የተለያየ ቋንቋ ልንግባባ ነገር ግን የሚያገናኙን ደግሞ አይነተኛ ቋንቋዎች ነው። አዎ ፊደሉ ያግባባናል። ነገር ግን አሁን ለምሳሌ አማርኛ እስካሁን ያው ምንም ሆነ ምን ያው የመንግስት ቋንቋ ነው። ያን ያ በነገራችን ላይ ለአማርኛ ራይ ተደርጎለት አይደለም ደግሞ ያን ይሆነው ለአማርኛ ቋንቋ ራይ ተደርጎለት ሳይሆን ያ ይሆነው ቤተ መንግስቱ የተገኘው ፋይሉም ያለው ቤተ መንግስቱም የሚናገረው የገቡበት ቤተ መንግስት ያን ቋንቋ ያን ቋንቋ ሳይናገሩ መንግስቱ መረከብና ስልጣኑን መውሰድ ስለማይችሉ ስልጣንና ሽጋገር ያ ስለሆነ ይግድ ነው ያለው እንጂ ኢትዮጵያዊነቱን ነገር ከማስቀደም የመነጨም አይመስልም አማራጭ ስላልነበረ ነው አሁን የተሻለ አማራጭ ወደ ማግኔሲ ቼድ የተለያዩ ነገሮች ሊደረግ ይችላል ማለት ነው ስለዚህ ምንድነው አሁን ማለት የምፈልገው ነገር ከእንደዚያ ያለው ከመረረው መሰረትን ከሚያናጋ የጥላቻ ፖለቲካ እየወጣን በተሰራው ላይ እያነስን የጎደለውን እየሞላን ጠቦም የታየውን እያሰፋን አገራችን እያሳደግን ቢቻል በእውነት በአካባቢያችን ያሉት አገሮች እኮ እኔ ምለው በዚህ ዘመን እኮ አሁን እያንዳንዱ ክልል እንዴት ራሱን ችሎ እንደሚጠናከር ነው እንጂ የሚያስበው ለምን ጅቡቲ እኮ ኢትዮጵያ ካልነበረች እኔ በጣም ባለፈው የሆነ ታሪክ ላይ ሳነብ በጣም ነው የገረመኝ በመንግስቱ ኃይለ ማርያም ጊዜ እንደውም ወሰዱ ተብለ እንደነበረ ሁሉ ሰምቻለሁ ባጭ ምንልክ ዘመን ከሄደች በኋላ ነገር ግን አቅም ስላልነበረ ነው ራሳን ቻለች ሀገር ይሆነች ሲባል ለሰማሁት ኤርትራም ትናንትና ነው ሄደችው ራሱ ሌሎቹ እንዴት ከሌሎች ጋር እንዴት መቀራረብ እንዴት ታላቋን ኢትዮጵያን መገንባት እንደሚቻል የሚያስብ ባለራእይ መሪ በእውነት በዚህ ዘመን የሚያስፈልግበት ዘመን ምናልባት በተወሰነ ደረጃ ባንደበት ከምንሰማው የአሁን ያሉን ጠቅላይ ሚኒስትር በአገርም አስቶ በማይ ደረጃ የተሻለ አመለካከት ያላችሁ ይመስለኛል ነገር ግን በእውነት አሁን አንደኛ የኢትዮጵያን ፊደል ወደ አንድነት ለማምጣት እንደው ተብቶ ቢሰሩ ወተኛ ቋንቋውን ካንደ በላይ ቋንቋ ያስፈልጋል ተብሏል እሱ በዛ መንገድ ሊያስቸግር የሚችልበት መንገድ አማርኛውን መሰረት አድርጎ ሌሎችንም ደግሞ ደረጃ በደረጃ አሁን ባሉበት ሁኔታ ነገሮች እንዲቀጥሉ ቢደረግ ምናልባት የተሻለ ነገር ሊኖር ይችላል ይያስባለሁ እኔ ሁልጊዜ አንዳንድ ወንድሞች ሲከራከሩ ምንድነው ግን ስለደግን ምትለው በዚህኛው ምራሃችን እንገልጣለን ሲሉ ምሳሌ ተጣጫዋለሁ እኔ ትብርት ቤት ይያለሁ ቋንቋ ምንድነው ይሉኛል እኔ አማርኛ እናገራለሁ ግዕዝ እናገራለሁ ላጫዋለሁ እስኪ ጻፍልኝ ይሉኛል ክላስ ውስጥ ያለው ተማሪ አብዛኛው ወይ በላቲን ወይ በአረብኛ ነው የሚጽፈው እኔ የነበርኩበት ቦታ አሁን የተወሰኑ በቻይና ፊደል የሚጽፉ አይቻለሁ እኔ በግዕዝ ፊደል ነው የምጽፈው በጣም በሚገርም ሁኔታ የተለየ ደስታ ይሰማኝ ነበር እና ደግሞ ሰዎቹን ዋው እስኪ ያሳየ መጻፍ እስኪ እዚህ ጻፉ መጻፍ አንጣና ያሳየን ይሉኛል እዚህ የቅዱስ መጻፍ እናታያቸዋል እና በዚህ ዘመን በአለም ተበትኖ ያለው ኢትዮጵያዊ ወጣት ሳይቀር በወላጆቹ ማንነት በአገሩ ማንነት በኢትዮጵያዊ ስር መሰረቱ እንዲመካና ደስ እንዲሰይ የሚያደርገው ፊደሉ ሲስፋፋለት በሰው ሁሉ ዘንድ ሲታወቅ ስለሆነ በእውነት አንድ ማዕከላዊ ፊደል ሊኖረን ይገባል ቋንቋችን በመንግስት ደረጃ የሚነገሩ አይነተኛ አንድ ወይ ሁለት ቋንቋዎች ኑረውም ከዚያም በተጨማሪ የሚቀጥሉ ቋንቋዎች ኑሩ ይችላሉ በዚያ መንገድ ሊሄድ ይችላል ነገር ግን የፊደሉ ነገር ይታሰብበት የአንድነታችን ምልክት ስለሆነ አሁን እኮ ሰው ቸግሮት ነው እንጂ የኢትዮጵያ ፖለቲካ ያለፈው የኢትዮጵያ ፖለቲካ አሁንም በከፊል ያለው ፖለቲካ መልካችንን ቢለውጠው ደስ ይለው ነበር እንዳንመሳሰል አንድ አይነት መልክ ኢትዮጵያውያን እንዳንባል ለትግሬው የተለየ መልክ ቢሰጠው ለአማራው የተለየ መልክ ለኦሮሞ የተለየ መልክ ለሶማሌ የተለየ መልክ ቢሰጠው ለሀዲያው ለሌላው ለጉራጌው የተለያየ መልክ ቢሰጠን በመልክ ባንመሳሰል ራሱ በጣም ደስ ይለዋል ያንዳንዶቻችን ፊት ቢጠብ ያንዳንዶቻችን ቢረዝም ያንዳንዶቻችን ቢቀላ ያንዳንዶቻችን ነጭ ቢሆን በጣም ደስ ባለው ነበር በሚችለው ሁሉ መልካችንን የኢትዮጵያ መንግስት ለመለወጥ በጣም ከፍተኛ ጥረት አድርጓል በህዋት ይመራ የነበረው መንግስት እንድንቆራረጥ እንዳንገናኝ ከፍተኛ ስራ ተሰርቷል ይህ በጣም የሚያሳፍር በትውልድ ላይ የተጣለ ትልቅ ነውራዊ የሆነ ግብር ነው አሁን ለምሳሌ እኔ ያን ጊዜ ህፃን ነበርኩ ብዙም አውቀው ነገር አልነበረም ነገር ግን እያደግኩ ስመጣና አና ነገሮችን እያየሁ ስመጣ ምንድነው የተሰራው ነገር በየታስብ በጣም አዝናለሁ በዚያ ወቅት የነበሩትም ሰዎች በይበልጥ ምሁራኑ ለምን ብዙ ዋጋ እንዳልከፈሉ በጣም ይገርመኛል ምናልባትም ደግሞ ያገራችን ያው የመረሸን የማጥፋት የመግደል ባህል ስላለ በዚያ ምክንያትም ሊሆን ይችላል ፈርተው ዝም ያሉት በእውነት የሚያሳፍር ነገር ነው። ስለዚህ ግቡ የነበረው የሀገራችን የፖለቲካ ግብ ኢትዮጵያውያን ፍጹም ይቻል በመልክ እንዲለያዩ፣ ያም ካልሆነ ደግሞ ሰው ማድረግ በሚችለው በፊደላቸው በቋንቋቸው ክልል ብለው ደግሞ በአካባቢያቸው አንዱ ካንዱ እንዳያልፍ አድርገው ያጠሩበት ትራክ ያንን ብሎ አላዊ መንግስት ራሱ እንዳይበት እንዳያደረጉበት ትራክ ነው። በጣም አሳፋሪ ነገር ምናልባት በአስተዳደር ደረጃ ያሉት ባለስልጣኖች ግድ የለም ግብር እንዲከፍሉበት የሚያስተዳድሩትን ሪጂን ወይም አካባቢውን ይሄን ነው እዚህ አገባን ቢባባሉ ባለስልጣኖች ችግር የለም ዜጎች ማለት ነው። እኔ አሁን እንዴ ምንድነው አሜሪካ ተቀምጠ ፌደራላዊ መንግስት አይደለም ወይ አንደኛው ስቴት ከሌላው ስቴት ኢንተርፌር ያደርጋሉ ብሎ ሰው ሊናገር ይችላል። እውነት ነው ስቴት ከስቴት በስቴቱ አንድ የሚሆንበት ሊተባበሩበት የሚላዩበት ነገር አለ። ነገር ግን ዜጎች ግን እንደሱ አይደለም። እኔ አሁን ሲያትል ዋሽንግተን ነው የምኖረው። ድሮ ሲያትል አትላንታ ነበር። የትኛው ስቴት ቢሄድ እኔ ታክሲን እስከከፈልኩ ድረስ ፍጹም ነጻነት አለ። ማንነቴ ተከብሮ በክብርና በነጻነት እኖራለሁ። በኢትዮጵያ ግን እንደዚህ አይደለም። አንተ በምትናገረው ቋንቋ ነው የምትኖረው። ለምሳሌ ለዘመናት በታሪክ አጋጣሚ አማርኛ የሚናገረው ህዝብ በሁሉም የኢትዮጵያ ክፍል ነው የሚኖረው። ክርስቲያኑ ህዝብ በሁሉም የኢትዮጵያ ክፍል ነው የሚኖረው። ምን ያክል ሲሳደድና ሲገደል እንደኖረው ሁላችንም እናውቀው ነገር።
አሁንም
እንደቀጠለ ነው። ያ ብቻ አይደለም። ራሱ አሁን ሌላ አካባቢ የሚኖሩ የኦሮሞ ተወላጆች እንደዚሁ የተሳደዱበት አጋጣሚ አለ። ክርስቲያኖች ከሆኑም አማራ ናቸው ተብለው ብዙዎቹ እየታረዱ ናቸው። በነገራችን ላይ ክርስቲያኖች በመሆናቸው አማራ ናቸው ተብለው የሚገደሉ ብዙ ኦሮምኛ ተናጋሪዎች፣ ብዙ የሌላ ቋንቋ ተናጋሪዎች አሉ። ስለዚህ ይህን ሁሉ ማን አመጣው ይህን ማን ወለደው ብንል የኢትዮጵያ በህዋት ይመራ የነበረው የኢትዮጵያ መንግስት የጸነሰው የወለደው ያሳደገው ኢትዮጵያን በጣም አንድ እንዳትሆን አብራ እንዳታስብ ማዕከላዊ ነገር እንዳይኖራት አድርጎ የሰራው ስራ ስለሆነ ይህን ነገር የመለወጥ ኃላፊነትና ግዴታ የኢትዮጵያ ህዝብ የኢትዮጵያ መንግስት ማለበት። ያ ካልሆነ ስንደማማ እንኖራለን እንጂ እድገት የሚባል ነገር አይመጣም፣ ሰላም የሚባል ነገር አይመጣም። በምንም አይነት መንገድ ሰላም የሚባል ነገር በኢትዮጵያ ምድር ላይ ሊመጣ አይችልም። የልዩነትን ፖለቲካ እያራመደ በተፈጥሮ ያለንን ልዩነት ልናከብረው ይገባል። ማለት የተፈጥሮዊ ልዩነት ማለት ለምሳሌ እኔ ከተወለድኩበት አካባቢ የተወለድኩበትን ቋንቋ እየተናገርኩ አድጌያለሁ። ፈጠረውን ያገኘሁት ማዘር ታንግ አለኝ። ያን ማክበር ያስፈልጋል። እንደውም አንዳችን ቋንቋ ማወቅ መቻል አለብን። አንዳችን ጥበብ መማር አለብን። ቋንቋን ማስተማር ምንም ችግር የለውም። ነገር ግን በጋራ ሂደት ለምሳሌ እኔ ልጄ የኢትዮጵያ ቋንቋዎች ቢማር ደስ ይለኛል። ግን የኢትዮጵያ ቋንቋዎች በግዕዝ ፊደል እንዲማር ነው እንጂ የምፈልገው በላቲን ፊደል አይደለም። የላቲንን ቋንቋ በላቲን ያጠናል። የእንግሊዝኛውን ቋንቋ በላቲን ይጻፋል፣ በላቲን ያጠናል። ነገር ግን ለኢትዮጵያ ቋንቋዎች ግን የኢትዮጵያ ፊደል አለ ራሱ ይቻላል። እንዲሁም ለአፍሪካ የሚበቃ ፊደል አለ። ያን ማንነት፣ ያን ክብር፣ ያን የአባቶች ውለታ፣ ያን ጥበብ፣ ያን ማስተዋል መቅበር በእውነት ማንነትን ማጣት ማንነትን መቅበር ስለሆነ ለዚህ ነው እኔ ይህ ነገር ተገቢ አይደለም የምለው።
ትክክል ነው። ብዙ ጤነኛ አእምሮ ያለው ፍጡር የሚጋራው ሀሳብ ነው በእውነቱ። እንደው በዙ ላይ ለማከለ ያህል አንድ ከሶን ጽሁፍ ተንተርሶ የጻፉ አንድ ጻፊ ሃሎ ይቅርታ አድማጮቻችን፣ የቴሌፎን መቋረጥ አጋጥሞናል። እንደገና እንግዳችን ይዘን እንገባለን። አርማጮቻችን እንግዳችንና ጌታናል ውይይታችን ይቀጥላል። እስቲ እንግዲህ ወደሚቀጥለው ደሞ ጥያቄ በጣም ባሰፊው ያስረዱን የፊደሉን የግዕዝን ፊደል ከኢትዮጵያ ማልፋ ለማቀፊያ ማድረግ ሁላችንም መግባቢያ ቋንቋ ይኑረንካል ይሄን የግዕዝ ፊደል መጠቀሙ አንደኛው ተቀዳይ መፍትሄ እንደሆነና መንግስትም ይሄን ኃላፊነት ወስዶ መስራት እንዳለበት እንግዲህ መንግስት ካለን ነው እና የቀደመው አገዛዝም ሆነ ያሁኑ በዚህ በጥላቻ ኢትዮጵያን በመጥላት ላይ ያረፈ ስለሆነ አብዛኛው ጊዜ የሚሰሩት የማፈራረስ ስራ ነውና ያለንን ወርቃማ ነገር አናውቅም ያለንን ጥሩ ነገሮችን አናውቅም ያሰኛለው ትውልድ በክፋት ጎዳና ብዙ ዘመን አስተመላለስንበት ነውና ያስተጋሪ ወቅት ነው ያለንበት። እስቲ እንግዲህ ከዚሁ አሁን ብዙ ይደጋገም ይችላል ይሆናል አንዳንድ ሐሳቦች ከኔ በኩልም ሊሆን ይችላል መደጋገሙ ይሄንን የግዕዝን ቋንቋ የግዕዝ ፊደል ይቅርታ የግዕዝን ፊደል የመጠቀም ጉዳይ ሲነሳ በርሶ ጽሑፍ ላይ በይበልጥ አተኮሩበት ምክንያቱም ያው የዘን የላቲን ቋንቋ በማስተዋወቁ ደረጃ ግንባር ቀደም ሆኖ የመጣው የኦሮሞ ጥያቄ ስለሆነ የኦሮሞኛ ቋንቋን ወደ በላቲን መጻፍ ይስማማዋል በላቲን ከመጻፍ በዚህ ቢጻፍ ይጠቅማል። ለምሳሌ በላቲን አንድ መጻፍ ተጽፎ 300 ገጾች ቢኖሩት በግዕዝ ከተጻፈ ግን አንድ ጸሐፊ እንደገለጹት በግዕዝ ቢጻፍ 100 ገጽ ነው የሚሆነው ያ በ300 ገጽ የተጠናቀረ መጻፍ። የግዕዝ ቋንቋ በጣም ጥራት ያለው እና ከሌሎች የተሻለ ላቅ ያለ ነው በሚል አስቀምጠውታል እና እርሶም ይሄንን ጉዳይ በይበልጥ ያው ካብራሩት በኋላ ነው ጸሐፊው እርሶንም ተመርኩዞ የጻፉት እርሶ በጻፉት ጽሑፎ ላይና ይሄንን ነገር ግዕዝ ቋንቋ ፊደል ያለመቀበል ሙግት የኦሮሞ ምሁራኖች ምን በል ጽንፈኞቹም የሚያተኩሩበት መከራከራቸውን ነጥብ ያቆታል በርሶ በኩል ተገንዝበውታል ጥላቻ ነው ወይንስ አፍኛ ኢትዮጵያ አይደለም ከሚለው ነው?
አይ እንግዲህ እኔ የመጀመሪያውን አርቲክል ጽፍ አንዳንድ ሰዎችን ለማናገር ሞክሬ ነበር ለምንድነው ሞቲቫቸው ምንድነው ከምን የተነሳ ነው የሚል ነገር ነው የነበረው ጥያቄና አንዳንድ በጣም በትልቅ ፖዚሽን ላይ በትልቅ ስልጣን ላይ የነበሩ በቤተክነትም በሌላውም ቦታ የነበሩ ሰዎችን በቃል ለማናገር ሞክሬ ነበር እንደውም አንደኛውን ትልቅ አባት ስማቸውን ሳልጠቅስ ኮታር ይያቻለሁ አሁን በህይወታሉ ምንድነው ስከሳቸው የተማርኩት ነገር በእውነት በጣም ይገርመኝ ነበርና ምንድነው ብዬ እንግዲህ አንዳንድ ጊዜ እውነት ለመናገርኛ ኢትዮጵያውያን ከስልጣኔያችንም አንዳንድ ነገር የተነሳም ሊሆን ይችላል ብዙ አይደለም ምንተዋወቀው አንዳችን ስላንዳችን ብዙ አይደለም ምንናውቀው አንዳ ካይ ኖረው ህዝብ ወሬላ አካባቢ ጊዜ ምንሄድ ልንዳችን አሁን ደው ከጊዜ በኋላ ነው እንጂ የመጣው ብዙ አይደለምና እንዴ በጣም እንት ነበርኝ ነው እንዴ ዋናው አንገብጋቢ የሚናቸው ውስጥ ያለው ነገር ያልካቸው ነበርና ምንድነው የሚያተው ያያሉ የሚደንቅ ነገር ነው እኔ ሰው በዚህ ማህበረሰብ በዚያ ማህበረሰብ መካከል ተወልደው ያደጉ ሙሉ አባሆኑ መመዘኛ በእናትም በአባታቸውም ኦሮሞ የሆኑ ቋንቋቸውንም ቋንቋውን በሚገባ የሚናገሩ እንደውም ከጊዜ በኋላ ነው አማርኛውን በሚገባ መናገር የቻሉት እንደዚህ ያሉ ሰው ናቸው። ነገር ግን በጣም በትክክል በኢትዮጵያ ባለው ማንነት በጣም የሚያዝኑ ሰው ናቸው። እና እኔ ሰው ምንድነው የሚሉት ከፍተኛ የሆነ ጥላቻ አለ ካለው ጥላ ያለው ጥላቻ ደግሞ አሁን ዋናው ሐሳብ የነበረውና ያለው በዚያው ወቅትም እስካሁን ድረስም ያለው አንድ ኦሮሚያ የምትባል ሀገር ለመፍጠር ስለሆነ ዋናው እንቅስቃሴው የራሱ ከሌላው ጋራ ማህበረሰቡ እንዲለይ ቋንቋውን በላቲን ፊደል በመጽሐፍ ከሌላው ከማህበረሰብ የተለየ ማድረግ ያስፈልጋል። ስለዚህ በራሳችን ፊደል ራሳችን በፈጠርነው መንገድ እንትን ማድረግ አለብን። ያ ካላደረግን እዩ እኛ በቀረጽነው ፊደል ነው የሚጽፉት ብለው ትምክተኞች ይመኩብናል ብለው ያስባሉ። ስለዚህ በየትኛው መንገድ በጥንታዊቷ ኢትዮጵያ ስልጣኔና ከቋንቋውም ከፊደሉም ከሁሉም መራቅ ነው። ክርስትናውን ሳይቀርም የሚጠየፉበት ዋና ምክንያት ኦርቶዶክሱም ማለት ነው በቀጥታ የኦርቶዶክስ ቤተክርስቲያን ያን የቀደመውን የኢትዮጵያን ታሪክ እንድናስብ ታደርገናለች በሚል ነው በከፍተኛ ሁኔታ የሚጠሏት። ቋንቋውንም እንደዚያው ነው። ስለዚህ ዋናው ነገር አንደኛ ያው የተለያየ ከአገር የመስጠር ህልም ስለነበረ ለዚያ እንዲመች ከፍተኛ የሆነ ጥላቻም ስላለ ለዚያ እንደው የኛ የምንለው ነገር ሰርተናል። እንግዲህ አሁን ችግሩ ምንድነው? የግዕዙን ፊደል ለተወሰነ ሰው ብቻ የመጣ ችግር ስለሆነ ሁሉም ሰው የኔ ሊለው አልቻለም ማለት ነው። ስለዚህ የኔ የሚለው ለመፍጠር የተገደደ ትውልድ አለ ማለት ነው። ምናልባት ያን ህሊና በመፍጠር ዙሪያ የሁሉም ሰው አስተዋጽኦ ይኖርበት ይችላል። በማህበረሰብ መካከል አለመከባበር ካለና አንዱ አንዱን አሳንሶ ካየው መቼ ሰው በሚፈልገው መንገድ ሄዶ ራሱን አስከብራለሁ ሊል ይችላል። በእውነት ከዚህ ሁሉም ሰው ሊማር የሚገባው ነገር አለ። አንድም ኢትዮጵያዊ አንዲትም ኢትዮጵያዊ በፍጹም ክብር አክብሮ እንደ እህት እንደ ወንድም ተከባብሮ መኖር በጣም ወሳኝ ነገር ነው። አንዱን አሳንሶ አንዱን ከፍ አድርጎ መናገር ማስፈልጊ ነገር አይደለም። ነገር ግን ዋናው ነገር ምንድነው? የተረዳሁት ከነዚህ ካናጋገርኳቸው ሰዎች አንደኛ ራሱን ይችላል አላው ያገር የመመሰረት ሐሳብ ስለነበረ ይመገንጠል። ሁለተኛ ነገር ደግሞ ቋንቋውን በዚህ የጣፍን ምን ይሄድ ከሆነ እና በተረጥ ነው ቋንቋ ነው የሚጽፉት ብለው ይመኩብናል የሚል ህሊና ስላለ ለመሸሽ ኢትዮጵያ ታሪክ ኢትዮጵያዊ ማንነት ተነበረው ነገር ራስን ለመለየት ያደረጉት ነው ብለው የመለሱልኝ እና ይመስላልም። ለምሳሌ አሁን አንድ ጊዜ በጽሁፌም ላይ እንደገለጽኩት አንድ ምሁራን ሲናገሩ እኮ በጣም በሚገርም ሁኔታ ነው የሚከራከሩት እና ክርክራቸው አንዳንዱ በጣም ውሃ ያነሳም። አንደኛ ራሱ የሚከራከሩበት ነጥብ እንትን አንስተው አይደለም መሰረታዊ የሆነ ምክንያት ይዘው ሳይሆን አሁን ለምሳሌ እንደው አንድ ምሳሌ ልናገር እንደው ይሄ አወንታዊ የሆነ ምሳሌ ነው። አንድ ሰው ሲናገሩ አይ እንደውም ራሱ ኢትዮጵያ ፊደል አሉ አስተያየቡም ቃል አስተያየሙ ራሱ ትክክል አይደለም። ለምሳሌ የኦሮምኛው ፊደል ሄራ ይላል እንደ መንግስት ይሄ ህገ መንግስት የሚባለው ማለት ነው ኮንስቲትዩሽን። ግዕዙ ግን ህገ መንግስት ነው የሚለው እና ስለዚህ ይራሱ በራሱ ይቻለ ሌላ ትልቅ ችግር ያለበት የቋንቋው ውስንነት ያሳያልና በሌላ ቋንቋውም ውስንነት ስላለበት ፊደሉም ደግሞ ለማጻፍ ለላቲኑ ብቁ ስላልሆነ ነው ይከራከራሉ። ነገር ግን የግዕዝ ፊደል የትኛውንም ቋንቋ ሊያጽፍ እንደሚያስችል ልዩ ልዩ ፕሮፌሰሮች ቅድም ያነሳቸው ፕሮፌሰሮች ሁሉ ጽፈዋል እነሱም ያውቁታል። በስራም ተፈትኖ ከ120 አመት በላይ ሁሉም ነገሮች ሲጻፉበት ጋዜጦች፣ መጽሔቶች፣ የሃይማኖት መጽሐፎች፣ ስርዓቶች፣ ፖሊሲዎች ሲቀረጹበት ኑሯል በስራ የተፈተነ። ስለዚህ የግዕዝ ፊደል ብቁ ስላልሆነ ነው የሚለው ምንም ውሃ የሚያነሳ ነገር አይደለም። ግን የመጀመሪያዎቹን እኔ አባቶች የሰማሁት ይሄ የጥላቸው ፖለቲካ ሲስፋፋ የመገነጣጠሉ ሐሳብ ሲመጣ ያ ሊሆን ይችል ይሆናል። ያን ደግሞ በእውነት መቼስ በተለየ መንገድ የሐዘንና የጉዳት ስሜት ያለው አካል መረዳትና መናበብ መተዛዘን አብሮ መኖር አስፈላጊ ነገር ነው። ግን በታሪክ ደግሞ ካየነው በሌላ መንገድ ሌሎች ሞራል በትክክል የግዕዝ ፊደልም ሆነ የኢትዮጵያ ስልጣኔ የኛ ነው ብለው ደግሞ ተመሳሳይ ሞራል ደግሞ ጽፈው እናያለን። እና ስለዚህ አንዱን ተቀብሎ ሌላውን መጣል ብዙም ደስ የሚያሰኝ ነገር ሳይሆን አሁን ምናልባት ሁሉን ለመግለጽ እዚህ ላይ እቸገራለሁ ጥያቄው በጣም ሰፊ ስለሆነ ነገር ግን ዋናው ነገር ምንድነው? ፊደሉ በቂ አይደለም ለሚለው ሞራል መልስ ሰጥቷል በቂ ነው። ለምሳሌ አንድ እዚህ ጽሁፍ ላይ አንድ ያነሳሁት ነገር ላንሳ። ዶክተር አንድ ዶክተር ይጠይቃሉ ለምንድን ነው በዚህ ቋንቋ ትግርኛ ነው ኦሮምኛ ጥያቄው ምንድነው የሚለው የቋንቋ መገለጫው ፊደል ነው። ልጠይቅ የፈለኩት ጥያቄ የአማርኛ ፊደል ስለ ድራይቭ የሆነው ወይም የአማርኛ ፊደል ድራይቭ የሆነው የተገኘው ከግዕዝ ወይም ከዚያ በፊት ከነበሩት ፊደላት ነው ይላሉ እነዚህ ጠያቂ። እና ምንድነው አሁን ለምሳሌ ግዕዝ እንደ ሸ እንደ ጨ እንደ ሀ ያለ ፊደሎችን የሎች ፊደሎች ያሉትን እንደ ሸ እንደ ጨ እንደ ኘ እንደ ሀ ያሉትን በመጨመር አማርኛ በሳባ ወይም ግዕዝ ፊደል ይጽፋል። ትግርኛም እንዲሁ በኦሮሞ ሊብሬሽን ፍሮንት ቆቤ introduced ሆኖ ሳቾ በተናገሩት ነው እንዳልም ጽፈው ኮት ማረገው ሆኖ በስራ ላይ የዋለ ያለው ያ የሆነበት ምክንያት ለምንድነው በቁቤ ሆነው ብሎ ይጠይቃሉ። ለወደፊትም የህዝቦችን አንድነት ሳይለይ ምን አይነት በህዝቦች አንድነት ላይ ምን አይነት አንድነት ችግር ያመጣ ይችላል ብሎ ይጠይቃሉ። ዶክተር መስፍን ለዚህ መልስ ይሰጣሉ። እና መልስ በሚሰጡበት ጊዜ በጣም የሚገርም መልስ ነበር የሚሰጡት። ምናልባት አድማጮች ይሄን አርቲክል ኦንላይን ላይ ኦሮምኛ መጻፍ ያለበት በግዕዝ ፊደል ወይስ በላቲን ብለው ሰርች ቢያደርጉ ፓርት 1 እና ፓርት 2 ያገኛሉ። እሱም ቢያነቡት ጉግል ብታደርጉት ታገኙታላችሁ። እሱ አንባቹ ሙሉ መረጃ ታገኙ እና የዶክተር መስፍን መልስ እዚህ ላይ በጣም የሚገርም ነበር። ሌሎችም የተለያዩ ሰዎች መልስ ይሰጣሉ። ለመልሳቸው ነው መልስ ይቻሉ። ፕሮፌሰር ዝቀል እንደዚህ የተናገሩት ነገር ነበር። ለሳቸውም ማብራሪያ ይቻሉ። እውነት ለመናገር እኔ ከመልሳቸው የተረዳሁት ነገር ኦሮሞ ኦሮምኛ ቋንቋ ማን ምን ያገባዋል? እኛ ከፈለግነው ቋንቋ ብንጽፍስ ይሄ ሞት ያለቀ ድቅቅ ነገር ነው፣ ወደ ኋላ እንመለስም አይነት ነገር ነው የሰማሁት እንጂ አመክንዮ ላይ የተመሰረተ ነገር አይደለም የሰማሁት። ነገር ግን ኦሮሞ ቋንቋችን ነው። ምክንያቱም የኢትዮጵያን ቋንቋ ሁሉ ቋንቋችን ነው። የኢትዮጵያ ፊደል ሁሉም ኢትዮጵያን ፊደል ነው። ያ ነው አገራዊ አንድነትም የሚመጣው ከእንደዚህ አይነት አስተሳሰብ ነው። ይሄ ያንተ ነው ይሄ አንቺ ነው መባባል ከጀመር ሊሆን አይችልም። ስለዚህ ለምሳሌ የኔ ልጅ እንግሊዘኛ ወይም ደግሞ አረብኛ ወይም ራሻኛ እንዲያጠና ደስ የሚለኝ ከሆነ ከዚያ የበለጠ ኦሮምኛ ሲያጠና ደስ ይለኝ ይገባል። ይሄ ማስተሳሰብ በሌላው ማህበረሰብ ውስጥ ሊፈጠር ይገባል። ትግርኛ ሲያጠና ደስ ይለኝ ይገባል። ምክንያቱም ያ ቋንቋችን ነው። ህብረተሰባችን በቀላሉ ምንደርስበት መንገድ ነው። ብዙ ባሪየሮችን መስበር የሚቻልበት መንገድ ነው። ነገር ግን የኛ የሆነው የሌላ አድርጎ መግለጽ በጣም አላስፈላጊና ጠቀሜታ የሌለው ነው ለማለት ነው። ስለዚህ ጥላቻ ነው፣ አገር የመገንጠል ሐሳብ ስለነበረ ነው። ፖለቲካል ድሪብን ነው እንጂ ፖለቲካን አንድ አይነት ፖለቲካን ከግብ ለማድረስ የተነሳ መሰረት እንጂ አመክንዮ ላይ የተመሰረተ ለቋንቋው ተብሎ የተሰራ አይደለም። እናልባት የበታችነት ስሜትን ያለ ይመስለኛል። በዚያው ፊደል ቀረጹልን ቀረጽንላችሁልናል ከሚል ሐሳብ ወጥቶ ፊደሉን የቀረጽነው እኛንን ብሎ ኮክሌ ማድረግ ይቻላል።
አሻሽልናል።
ለረጅም ዘመን የነበረ ህዝብ በዚያ በኩል ጥራት ማጥራትና በዚያ በኩል መስራት ነው የተሻለ የሚሆነው ብዬ ማስበው። እሺ
ወደሱልታ በጣም ጥሩ ትክክል ነው። ምንም ደም እንደሚያው ልክ ነው። የከሌ ደረሰው ከሌ የፈጠረው ሳይሆን ያ ነገር ለመገልገልና ሁላችንም ተግባብተን ለመኖር በአንድ ሀገር ውስጥ ታቅፈን ለመኖር የሚያስችለንን ሁኔታዎች መፍጠር ነው። ታዲያ አሁን ቅድም ካነሱት ጋር የባለቤትነት የፊደሉን ባለቤትነት በሚመለከት ጠቀስ አድርገውት ነበርና የባለቤትነት ጉዳይ ከተነሳ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተቋም ነው የግዕዝ ፊደል የሚቀርበው። ለምንድን ነው ዝምታውን የመረጠችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? ታዲያ በዚህ ዙሪያ ላይ ይሄ ከፍተኛ የሆነ የሀገራዊ በደሎችንና የህብረተሰቡ መበታተን እሴቶቻችን መፋለስን ያተያዙ ናቸውና እንደውም ከጥቂት አመታት በኋላ ኢትዮጵያን አሁን ባለችበት ቁመናዋ ተቋማ ላናገኛት እንችላለንና ይህ ለዝምታው ለምን ተመረጠ? እስቲ በዚህ ዙሪያ ላይ ትንሽ ሐሳቡን ቢያጋሩን።
እሺ፣ ወደ ኢትዮጵያ ሲሰን ከመጣት በፊት ስለ ባለቤትነት ለምሳሌ የላቲን ፊደል የማን ሆነው በላቲን ፊደል ለመጻፍ እኛ ኢትዮጵያውያን ቋንቋችንን የምንመርጠው የኛ አይደለም የላቲን ፊደል ፎርሹ ግዕዝ የኛ ፊደል ነው። ግዕዝን የኔ ነው ለማለት ያልደፈረ የላቲን ፊደል እንዴት ነው የኔ ነው ለማለት የደፈረው? ያ ማለት አገሩን በነጻነት ያከበረለትን መንግስትና ስነ መንግስት ባህል ንቆ በቅኝ ግዛት ይገዙ የነበሩ ሰዎችን ፊደል የኔ ነው ማለት እውነት ለመናገር በጣም ስሜት የማይሰጥ ነገር ስለሆነ በጣም ይህን ነገር ሁሉም ሊያስቡበት የሚገባ ነገር ነው። ወደ ቤተክርስቲያን ስመጣ ይኸውልህ ምንድን ነው የኢትዮጵያ ቤተክርስቲያን ሁለት ነገር ነው ስለ ኢትዮጵያ ቤተክርስቲያን የምናገረው። አንድ የመጀመሪያው ግቧ ወንጌል መስበክ ነው። እንደሚታወቀው ወንጌል መስበክ ነው። ወንጌል ሲሰብክ ለእያንዳንዱ በቋንቋው በባህሉ መስላ ቋንቋውን አጥንታ ባህሉን አጥንታ ማስተማር አለባት። እውነት ለመናገር በዚህ ዙሪያ ብዙ መስራት ነበረብን። ያን አለመስራታችንም አሁን ብዙ ዋጋ እያስከፈላት ነው ቤተክርስቲያኒቱ። ያ መደረግ ነበረበት፣ ቋንቋውን ማጥናት በሰፊው ማለት ነው። ብዙ ነገር ማድረግ ነበረብን። በእርግጥ ደግሞ በአንድ መልኩ ሲታይ ደግሞ የኢትዮጵያ ቤተክርስቲያን ቋንቋ ወይም ደግሞ የአምልኮ ቋንቋ በዋናነት እንደሚታወቀው ግዕዝ ነው። አማርኛም አይደለም ትግርኛም አይደለም ኦሮምኛም አይደለም በሙሉ ማህሌቱ በግዕዝ ነው የሚከናወነው ቅዳሴው በግዕዝ ነው የሚከናወነው ጸሎቶቹ የጸሎት መጻሕፍት በሙሉ በግዕዝ ነው የተጻፉት በኋላ አማኙ እምነቱን መስማት ስላለበት ከግዕዝ ወደ አማርኛ የጸሎት መጻሕፍት ተርጉመዋል ወደ ትግርኛም ወደ ኦሮምኛም ተርጉመዋል ያ የሆነበት ምክንያት ሰው የማይሰማውን ቋንቋ አሜን ስለማይል ነው አሜን ስለማይል አሁን የኢትዮጵያ ቤተክርስቲያን እኔ ባለፈው ማስተያየት ሰጠሁት የለላቲ ፊደል ውቅና መስጠት አልነበረባትም የሚል ሐሳብ ነበረኝ ነገር ግን በሌላ መንገድ ደግሞ አሁን ያየነው ካየነው ነገር አንጻር ያን ማድረጓ ለክሱ መድኃኒት ነው አሁን እኮ በጣም ነው የምትከሰተው ቤተክርስቲያን እንደውም ራሱን የቻለ የኦሮሚያ ቤተክርስቲያን ማቋቋም አለብን ብለው ሰዎች ኮሚደፉ ቤተክርስቲያን ለመክሰስ ነው ግን ቤተክርስቲያን በአጋጣሚ ነቅታና ቀድማ በግዕዝ ፊደል በላቲን አድርጋ በላቲን ፊደልም አድርጋ ቅዳሴውንም የጸሎት መጻፉንም ሌላውንም ተርጉማ ነበር ቋንቋውን በሚገባ የሚናገሩ ሰዎችን በጳጳሳት ደረጃ በቀሳውስት በዲቁና ደረጃ በተለያየ ማዕረግም አሰልጥናለች እነሱን እንኳን ራሱ ሰው እንዳይቀበላቸው የሚደረግበት ሁኔታ እንዳለ እንሰማለን አሁን ያ ምንድነው የኢትዮጵያ ቤተክርስቲያን አንደኛ ቤተክርስቲያን ናት ቤተክርስቲያን በተፈጥሯ የምትሰብከው አንድነትን ነው የምትሰብከው እኩልነትን ነው ስለዚህ ኢትዮጵያዊነት ደግሞ አንድነት ነው ኢትዮጵያዊነት የአንድነት መገለጫ ነው ስለዚህ የኢትዮጵያ ቤተክርስቲያን አንደኛ በአገራችን በኢትዮጵያ ለዘመናት ከመኖሯ የሀገሪቱ ባህል እንደው ከእንዴት ዋልክ ጀምሮ የቤተክርስቲያን መንፈሳዊነት የሚገለጥበት ነው እንዴት አደርክ ሲልህ በአገራችን ብልህ ዚሃሪ መስገን ብለህ ነው ስለዚህ በአገራችን አይደለም እንዴት ዋልክ ዚሃሪ መስገን እንዴት አመሸሽ ዚሃሪ መስገን ነገራችን በሙሉ በመንፈሳዊነት የተቃኘ ነው ሰላምታችን ትትና ያዘለ ነው ነገራችን በሙሉ በብዙ ነገር ሆነት ፈሪሃ እግዚአብሔር ምን ያክል በመንደራችን ላይ ተሳፍቶ እንደነበርና እግዚአብሔርን የሚያውቅ ህዝብ በመንደራችን ላይ እንደነበረ የአገራችን ገበሬዎች ሳይቀሩ ቁመናቸው አካሄዳቸው ያኖራቸው ይተባል ያሳያል ከዚህ የተነሳ ቤተክርስቲያን ፊደሉን ብቻ ሳይሆን የማህበረሰቡንም ስነ ልቦና በፈሪሃ እግዚአብሔር በበጎ ስነ ምግባር በእንግዳ ተቀባይነት ቀርጻለች አሁን እሷም ምትችለውን እያደረገች ነው ነገር ግን መንግስት ቤተክርስቲያን ምንጊዜም መንግስት ጋር ነው የነበረችው ብዙ ጊዜ አሁን መንግስት ተለወጠ መንግስት ሲለወጥ እንደሚታወቀው እንደውም ጥቆግዱ ሳውነ ቸፍሎስ ትልቅ ስራ ሰሩ የሚባሉ ሰው ሀገሩ የሚባሉ ማቋቋማቸው ነው ሁሉ ነገር ተነጠቀችና አውላላ ቢላለች ሲሆን ምእመናን እየረዷት መከተል ጀመረች በዚያ ዘመን ውስጥ ዛሬ ለሹም ኮሙኒስት ተቋቁማ ያው ትልቅ ስራ ሰርታ አለፈች የህወሓት ተረከባት ማለት ነው እሱ ደግሞ እጅግ በጣም አብዝቶ የሚጠላትና ነቅሎ ሊጥላት የሚፈልግ አካል ማየት የማይፈልጋት ተቋም ናት በኢትዮጵያ ምድር ውስጥ ስለዚህ አሁን በዚያው ቤተክርስቲያን አንደኛ ነገር በቤተክርስቲያን መድረክ ላይ ስልጣን ላይ ማናል ጊዜ ሰዎች አባቶች በሚሾሙበት ጊዜ ከመንግስት ጋራ የተቀራረበ ሐሳብ ያላቸው ሰዎች መርጦ የማስቀመጥ ይትባል ነበር አላሁን እንደሱ ያለ ነገር ስላለ ጨክኖ መንግስትን እንዴት ነው አስተውበት የማለት ነገር ቢያንስ ድምጽ የማስተማር ስራውን ትስራው ነገር ግን ይህ ባይሆን ደስ ይለኛል እንዴ ያለ ጉዳት ያመጣል ይያለች በየጊዜው ማሳሰቢያ ብታቀርብ ኑሮ ምናልባት መንግስት በተወሰነ ደረጃ ልቡ ሊከፈልም ሊያስብበት ይችል ይሆን ነበር ይያስባለሁ ደግሞ ለመንግስት የቀረቡ ትልልቅ የየክነቶችም ነበሩ ለምሳሌ በህዋት ዘመን ትግርኛ ተናጋሪ ትልልቅ የየክነት ባለስልጣናት እኩል ከመንግስት ጋራ ብዙ ስራ የሚሰሩ ነበሩ እነሱ አሁን ለምንድነው በግዕዝ ቋንቋ ላይ በግዕዝ ፊደል ላይ እንዲደረገው ቢሉ ተሰምነት ይወራቸው ነበር ግን አላደረጉት ከዚህ ከምክንያቱ የጥላቸው ፖለቲካ በመንፈሳዊው ዓለም ያለነውንም ሰዎች ሳይቀር ስለመረዘን ብዙ 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 መጥራት የሚገባው ነገር እንደተፈጠረና የስነ ልቦና ችግሩ ወደ መንፈሳዊ ዓለምም ጎራ ማለቱን የሚያሳይ ነገር ነው ስለዚህ ያን በተቻለ መጠን ቤተክርስቲያን ከመንግስት ጋር መስራት ነበረባት በውስጥ ነበረባት በተገኙ ሁኔታ ሰርታ ይሆን አይሁን ወለት ለመናገር መረጃዎችን ማገናዘብ ያስፈልጋል ግን እኔ እስካሁን ድረስ የሰማሁት ያየሁት ነገር የለም እንደውም ባለፈው ብፁዕ ወቅዱስ አቡነ መርቆሪዎስ በጠቅላይ ሚኒስትር ዶክተር አብይ አማካኝነት ወደ ኢትዮጵያ ሲያብራሩ ሄጀ ነበር። ያን ጊዜ ሄጀ ከጠየቁት ጥያቄ አንዱ ለምን ነው የላቲን ፊደል የግዕዝም ፊደል ቦታ ሲወስድ እኔ አሁንም ክርክሬ በአንነት በቋንቋዎች መስፋፋት ላይ አይደለም። የኔ ክርክር ለምንድን ነው የላቲን ፊደል የግዕዝም ፊደል ቦታ ይወሰደው በኢትዮጵያ ቋንቋዎች ውስጥ ብዬ ስጠይቅ ስለሱ ማናቸው የሚል ነው ከተለያየ ሰዎች እየሰማሁት ማንስ ይሰማል የሚል ነው። ስለዚህ ከዚህ የተነሳ ወለት ለመናገር አንደኛው እሺ ክርስቲያን ሰው በፈለገው ያምልክ ይቅርታ በፈለገው ያምልክ በፈለገው ይጻፍ እንደፈለገው ይሁን ክርስቶስን ይወቅ በክርስቶስ አምኖ ይዳን ክርስትናውን ይቀበል ያ የመጀመሪያ ግባ ስለሆነ እዚያኛው ላይ ተተክላ የወንጌል ዓላማ መሳተል የለባት ያ ሊሆን ይችላል። ሁለተኛው ነገር ደግሞ ምናልባት ለመንግስት ሐሳብ ተገዥ ከመሆን ይመጣ ሊሆን ይችላል ያስባለሁ። ሶስተኛው ነገር ደግሞ ምናልባትም እነት ይሄ በአገር አንድነትና ህብረት ላይ የቋንቋው ለውጥ ከፈለጉ እንዲያድርጉ ከፈለገም እንዲያድርገው የሚል የግዴለሽነት ስሜትን በእውነት ከላይ እስከታች በነበሩት ባለስልጣኖቻችን በሃይማኖት ብቻ ማለት አይደለም በፖለቲካውም ባሉትም ዘንድ የሰለጠነበት ዘመን የነበረ ይመስለኛልና ተገቢውን ትኩረት ካለመስጠት የተነሳና ከፍራትም በመነጨ መንገድ ሊሆን ይችላል። በዚህ መካከል ግን የኢትዮጵያ ህዝብ እንኳን ቋንቋው መልኩ ቢለይላቸው የሚፈልጉ በጂኦግራፊ ሊለዩት ሳይችሉ ቀርተው በክልል አሁን ናን ንቁረጥ ሲሉት እየደማ አልቆረጥህን ያላቸውን የኢትዮጵያን ህዝብ ለመለያየት እንደዋና መጠቀም ያድርገው ሌሎች ተጠቅመውበታል ማለት ነውና ይህ በጣም 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 የሚያሳዝን ነገር ነው። እኔ ደግሞ የሚያሳዝነኝ ምንድነው ልዩነቱ ኢትዮጵያውያንን በሰላም የሚያኖራቸው ቢሆን የተሻለ እንጀራ የሚያበላቸው ቢሆን የሚያከብረን ቢሆን እንዴ ምንም አልነበረም። ነገር ግን የበለጠ የሚያደማን የሚያደህየን የሚያዋረደን የሚያገዳድለን የሚያስተላልፈን ያን ልዩነት ለማጥፋት እንኳን ፊደል አንድነት ምልክት ሆኖልን ፊደል ብቻ እኮ አይደለም ብዙ ነገሮች ናቸው በኢትዮጵያ አንድነት ምልክት የሆኑ ነገሮች የተሰረዙ። ኢትዮጵያ ክርስቲያን ዳልኩት አንድነት ምልክት ነበረች ራሷ ብስቷል ፊደሉ እንደዚህ ጣላቱ ብዙ ነው። ያማርኛ ቋንቋ ሌላ ምንም በደል የለውም ኢትዮጵያውያንን ስላስተሳሰረ ነው። በቃ በተቻለ መጠን ሰዎች ሁሉ በአማርኛ ቋንቋ ላይ ይሄ ነው ባይባል ዘመቻ በራሱ በቋንቋው እየተናገሩ አማርኛ ቋንቋ እንዲጠፋ አማርኛ ቋንቋ የተማሩበት ዘመን እንደመባከን እንደሆነ ሲናገሩ ምን ተማጨ እኚህ ሰዎች ምንድነው ትልቅ የተነርቦና ችግር ያለባቸው እንደሆነ ይስማኛል። በእኛ ሀገር እኔ ወለት ለመናገር ጤናማ የሆነ አስተሳሰቡና አሉታዊ አስተሳሰቡ ተለይቶ አይደለም የሚስተማው እንደሚታወቀው በይበልጥ መንግስት ባለስልጣን ከሆነ በሽተኛም ቢሆን እንደፈለገ ዝም ብሎ ሲናገር እገሌ እንዲህ አሉ እየተባለ ነው የሚባለው። እና አንዳንዶቹ ነው ለመናገር ጤናማ አስተሳሰብ ያላቸው አይመስለኝምና እንደሱ ነው ማስበው። ስለዚህ አሁንም ለኢትዮጵያ ህዝብ አሁንም ለኢትዮጵያ መንግስት አሁንም ለኢትዮጵያ ወጣት አሁንም ለኢትዮጵያ ማህበረሰብ መናገር የምፈልገው አሁንም ሌት አይደለም በላቲን ፊደል እየጻፍን በሁለት ገጽ በላቲን ፊደል የምንጽፈውን በአንድ ገጽ በግዕዝ ፊደል መጻፍ የምንችልበት ፊደል እያለ የዛይድ ፊደል በመድረክ ላይ እንዲፈጠር ማድረግ የለብን። ሌላው ነገር ደግሞ ቋንቋዎቻችሁ በሌላው ማህበረሰብ ዘንድ እንዲጠኑ እንዲጻፉ እንትፈልጉ ለምሳሌ ሌላው በግዕዝ ፊደል የሚጽፈው ማህበረሰብ በላቲን የሚጽፉትን ቋንቋዎች በቀላሉ እንዲያጠናቸው ካስፈለገ በላቲን ፊደል ሳይሆን በግዕዝ ፊደል ቢጻፉ በተመሳሳይ ፊደል በአሁ ቢጻፍ በቀላሉ ኢትዮጵያን ያጠኑታል ሽማግሌዎችም ያጠኑታል። እኔ አሁን ለምሳሌ ባለፈው ኢትዮጵያ ሄድ ኦሮምኛ ለማጥናት የግዕዝ መዝገብ የኦሮምኛ መዝገብ ቃላት ልፈልግ ሄድኩኝ። ሲሄድ ምን እንዳየሁ ታውቃለህ? በላቲን ፊደልና በላቲን እንግሊዘኛ የተዘጋጀው
ለሀገር ህዝብ አይደለም ለነጮቹ የተዘጋጀው።
ኢትዮጵያውያን እራሱ ኦዲያንስ ራሱ ድምፅ ውስጥ ያስገባ አይደለም ለፈረንጆች የተዘጋጀ ታለ በቃ። ስለዚህ በግዕዝ ፊደል ኦሮምኛውን ጽፈው በግዕዝ ፊደል የኦሮምኛውን ትርጉም በአማርኛ ቢጽፉት መዝገበ ቃላቱ ሰው በቀላሉ በኦሮምኛ እንዲማልስ በግዕዝ እንዲ በአማርኛ እንዲማልስ ነው በትግርኛ እንዲማልስ ነው ግን በቀላሉ ኢትዮጵያን ቋንቋውን ያጠኑላቸዋል። ቋንቋው ሲጠና ነው የበላይነቱንም ቋንቋው ያገኙ የሚችለው። ራሱ ቋንቋችን እናሳድግም ከሆነ በእውነት ቋንቋን ማሳደግ ጉብዝና ነው ሁሉን ቋንቋውን ያሳድግ። ነገር ግን ራሱ ቋንቋን ለማሳደግም የአንድነት ምልክት የሆነውን ፊደልን ማክበር በጣም አስፈላጊ ነገር ነው። እንደው ይሄ በጣም በእውነት እጅግ በጣም 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 የሚያሳስብ ነገር ስለሆነ ሁሉም ሊያስቡበት ይገባል። ለየት አይደለም ዶክተር አብይም በእውነት ጠቅላይ ሚኒስትር አብይም ይህን ነገር ያስተካክሉት ምሁራኑን ቢያሳምኑ ትልቅ 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 ታሪክ ሰሩ ማለት ይችላል። ከዚህ በፊት በጣም ብዙ ምሁራን ባንድ ላይ ሆነው ለ ኦሮሚያ ክልል ፕሬዝዳንትና ለአማራ ክልል ፕሬዝዳንት ለማ መግረሳ ያሉና አሁን ደግሞ የውጭ ጉዳይ ሚኒስቴር የሆኑት የአማራ ክልል ስራ ሳሉ ደብዳቤ ሁሉ ጽፈው ነበር። በላቲን ፊደል የሚጻፈው የሚሰጠው ትምህርት በግዕዝ ፊደል እንዲሰጥ በሁሉም አካባቢዎች ጥረት እንዲደረግ ማለት ነው። ነገር ግን ሰሚ ያገኛ አይመስለኝም እና ይህ ነገር ሊታሰብበት የሚገባ ነገር ነው። ምናልባት በእውነት በንግግር ማሳዝነው ሰው ካለ ይቅርታ እንዲያደርግልኝ እጠይቃለሁ። እኔን የምናገረው ምን ያክል አስፈላጊ እንደሆነ ኢንፈሳይዝ ለማድረግ ነው እንጂ ማንንም ዝቅ ማንንም ከፍ ለማድረግ አይደለም። ነገር ግን ይህ ፊደል የሁላችን ነው። አንድ የሚያደርገን ለልጆቻችንም የሚጠቅመው ማንነታችንን ስናከብረው ነው። ኦሮሞ ከኢትዮጵያ ሲወጣ ኢትዮጵያዊ ሆኖ ነው እንጂ የሚወጣው ኦሮሞ ሆኖ አይደለም። አማራውም ከኢትዮጵያ ሲወጣ የሚወጣው አማራ ሆኖ ሳይሆን ኢትዮጵያ ሆኖ ነው ከኢትዮጵያ ወደ አሜሪካ ወደ አውሮፓ የሚሄደው። ትግሬውም ከኢትዮጵያ ሲወጣ ኢትዮጵያዊ ሆኖ ነው እንጂ ወደ አውሮፓ ወደ አሜሪካ የሚወጣው ትግሬ ሆኖ አይደለም። ስለዚህ ኢትዮጵያውያን የሚያስደርገን የጋራ ፊደል፣ የጋራ ቋንቋ፣ የጋራ የሆነ መንግስት፣ የጋራ የሆነ ባንዲራ፣ የጋራ የሆነ አርማ ያስፈልገናል። ደግሞ በየአካባቢያችን በየክፍለ ሀገሮቻችን ደግሞ የየራሳችን መገለጫዎች ደግሞ ይኖሩናል ማለት ነው። ስለዚህ ያንን በዚያ ደረጃ ማወቅ መገንዘብና አገራዊ ፋይዳ ያላቸውን የአንድነት ምልክቶቻችንን ማክበር በጣም በጣም አስፈላጊ ነገር ነው ላለው።
በጣም ጥሩ ነው። እንግዲህ ሰዓታችን ሊያለቀ ነው መሰለኝ መምህር ለቃላካሉ እና አንድስ የመጨረሻ ጥያቄ ላንሳና እንደው በአምስት ደቂቃ ስድስት ደቂቃ ያጠቃሉልኝ። አሁን በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ነው። መቼም ላለፉት 30 አመታት በላይ ያው ኢላማ ሆና ብዙ ጉዳት የደረሰባት ነች። መናኗ ሁሉም የተሳከረው ሁኔታ ላይ እንደተደረሰልና ግን አባቶች አብነታቸውን አላሳዩም የሚል የመመናንም ድምጽ ይሰማልና ምክንያቱም የኢትዮጵያ መሪዎች እስከዛሬ መጡት ማስተዋል ይወደላቸው ናቸው ሁላቸውም እና ያሁንም ሆነ ድሮ ይሄ ነገር ከመመናኑ ጋር የሰፋ ልዩነቶች ሊያመጣ ይችላል በረጅሙ የሚል ነገር አለና አብነትን ማሳየት ለምንድነው በተክስተናሽን በዚህ የምትወቀስበት ምክንያት ለምንድነው? ወቅቱ የሚጠይቀው ነገር ለምን አይሰራም? እስቲ በዚህ ላይ ብርሶ በእምነቱ መሰሶ እንትን ሆናችሁ እናንተ እስቲ ያገናዘቡትን ቢያጋሩን እና እንግዲህ አምስት ደቂቃ እና ያለችን እሷን እየተጠቀሙና ማብራሪያ ቢሰጡበት።
አብነት በምን ዙሪያ ማለት ነው? በምን ዙሪያ ነው የተሰራው? አሁን
እንግዲህ ቤተክርስቲያን ቤተክርስቲያናት በየቦታ ይቃጠላሉ፣ ካህናቶችም ታርደዋል በቅርቡ እንዲመሳሰሉ ነገሮች እና ድምጿን የሚሰማበት ነገር ከመመናኑ ጋር አይታይ እንትና የለም ተቃውሞ መኖር ይኖርበታል። እንግዲህ በግልጽ እናያገር ከተባለ ብዙ አባተ ክርስቲያኖች ወድመዋል፣ እንዲሰሩም አልተደረጉም። እንዳውም ህዝቡን እያዋጣ እንዲሰራ ነው እንጂ መንግስት ይሄን ኃላፊነት ወስዶ ይሰራ አይደለም የሚደረገው። የእስልምና ሃይማኖት ተከታዮች ሲቃጠል በአንዳንድ ወንበዶች ሲቃጠልባቸው መንግስት ወዳውኑ ነው የተከለ ወይንም ሌላ ቦታ ምትክ የሚሰጣቸውና አገሪቷ ውስጥ የሚታይ አርሎች አሉ። በእምነቱም ተቋሙ እንዲጠፋ የሚፈልግ ነገር አለ ይመስለኛል። አንዳንድም ነጋዴዎች ሆኑ የመመናን በኦርቶዶክስ እንትን እየማሉ ወይንም ደግሞ ኦርቶዶክስ ይባል ስም የለም ይላሉ። በአደባባይ የቴሌቪዥን እንትን ሁሉ እያገኙ ቤተክርስቲያኑን እየሞገቱ ነው እና ባለቤት ያጣ ይመስላል ነገር ነው ሆነ። ይሄ ሁሉ ነገር በዝምታ የሚታለፍ ነገር አይደለም እና ይሄ ነው አብነት ስንል እንግዲህ ይሄንን መቼው ተቀማይ ሰማይ ቅርቡ ነው የሚለው መስዋዕት መሆን ሌሎች የሃይማኖት አባቶች ጥንቶቹ እንግዲህ በስማቸው ተስማቸው ሀያ አሁን የኖረው ለቤተክርስቲያን መስቀላቸውን ይዘው ህይወታቸውን አሳልፉ ስላሉ ነውና ይሄ ነገር ቤተክርስቲያኑ ተወቃሽ ያረጋታል። ይቅር ይበለን እንጂ ተወቃሽ ያረጋታል። እና ይሄን ነገር እንዴት ይመለከቱታል ለማለት ነው። እንግዲህ ካልመሰለውትም ይሄንን ጥያቄ
አስተያየት መስጠት ይችላል። ምንድነው ዋናው ነገር ቤተክርስቲያን ሁለት ሶስት ነገር ልጠቁም ባጭሩ ጥያችን አንጻር፣ አንደኛ ሁላችን ማሰብ ያለብን መንግስትና በመንግስት ስልጣን ላይ ያሉ ሰዎች ናቸው የተካንት ተታግሏት ሲኖሩ ይሄን ሁሉ ማወቅ አለበት።
ልክ ነው።
መንግስት ነው እንግዲህ አንድ ሰው አይደለም፣ የሆነ ቡድን አይደለም፣ የሆነ ማህበረሰብ አይደለም። ለምሳሌ በኦሮሚያ ክልል አካባቢ ሂደን ካየን ከመንግስት የተጠቁ ባለስልጣኖች ናቸው ቤተክርስቲያኒቱን በማጥቃትና ከክርስትና የጸዳ ማህበረሰብ ከኦርቶዶክስ አማኝ የጸዳ ማህበረሰብ የጥንቷን የኢትዮጵያን መልክ ማያይበት የክርስትናን መልክ ማይሰማበት የግዕዝን ፊደል ማያይበት የግዕዝ መዝሙር ማይሰማበት የግዕዝ ቅዳሴ ማይሰማበት አማርኛ የሚባል ነገር ማይታወስበት ማህበረሰብ ለመፍጠር የሚፈልጉ ሰዎች በጠበንጃና በኃይል ነው ያጠፋት ያሉት። በዚህ ጊዜ ለኢትዮጵያ ቤተክርስቲያን ሌላው ማህበረሰብ ነው አብሮ ዓለም ሁሉ ነው ሊናገር የሚገባው ይያስባለሁ አንደኛ። ሁለተኛ ነገር ደግሞ ቤተክርስቲያን በሚገባ ምናልባት ስለራሷ ተናግራለች ወይ ብለን ካሰብ አልተናገረችም ይሆናል። ምክንያቱም ለምንድነው በቤተክርስቲያን ስልጣን ላይ የሚቀመጡትን ሰዎች አንደኛ ሙሉ በሙሉ በቤተክርስቲያን ፈቃድ ብቻ የሚቀመጡ አይደለም የመንግስት ይሁንታ ያላቸው ሰዎች ናቸው። ያን ይሁንታቸውን ጠብቆ ለመሄድ ደግሞ ለመንግስት ታማኝ መሆን ባህሪ ያላቸው። ስለዚህ እሱም አንድ ፈተናችን ነው። እሱ በቤተክርስቲያን በውስጥ ሊስተካከል የሚገባው ነገር ነው። ነገር ግን በዋናነት አሁን ሁሉም ኢትዮጵያዊ ሊገነዘው የሚገባው ክርስቲያን የሆነውም ያልሆነው የኢትዮጵያ ቤተክርስቲያን የኢትዮጵያ ባላጋራ አይደለችም፣ የኢትዮጵያ ህዝብ ባላጋራ አይደለችም፣ የኢትዮጵያ ህዝብ ባለውለታ ነች። ፈሪሃ እግዚአብሔርን ያስተማረች ሰውን አክብራ ያዘች ሁሉንም በሰላም ተቀብላ ያስተናገደች ቤተክርስቲያን ናት። ነገር ግን አሁን በየአቅጣጫው ልጆቿን ያርዷቸዋል፣ መግደል አይበቃቸው ብሎ በመንገድ ላይ ጎትቷቸዋል፣ ቤተክርስቲያኗን ያቃጥላሉ፣ ብዙ ነገር ነው የሚፈጸመው። ክርስቲያኖች በገዛ ምድራቸው ተወልደው ባደጉበት ምድር በድንጋይ ተደብድበው በእሳት ተቃጥሎ እየተገደሉ ሲገደሉ ነው የኖሩት። አሁንም ምናልባት አንስ መሆን እንጂ በጣም ብዙ ነገር እየጠፋን ነው። ስለዚህ ይህ ማለት ምን ማለት ነው? ቤተክርስቲያን ያን ህመሟን አውጥታ መናገር አለባት። አሁን ጀምራለች በተወሰነ ደረጃ፣ ነገር ግን በጣም አጥንታ መናገር አለባት። ቤተክርስቲያን ደግሞ አንዳንድ ጊዜ በመንግስት በኩል አንቺ ኃላፊነት አይሰማሽም ወይ ህመሙን አትችይውም ወይ እየተባለችም ትወቀሳለች። ለምን ትናገራለች? ዝም በይ ትባላለች። አንቺ እንዲህ ከተናገርሽ ሀገር ይጠፋል፣ መንግስት ይፈርሳል ትባላለች። ያለባት ጫናና አፈና ይህ ነው የሚባል አይደለም። በብሔርተኞች በኩል ቋንቋሽን ለውጭ፣ ራስሽን ለውጭ፣ ጠባይሽን ለውጭ፣ ባህሪሽን ለውጭ ትባላለች። እንደውም ብዙዎቹ ኦርቶዶክስ የሆኑ ሰዎች አይ አንተ ኦርቶዶክስ ከሆንክ እምነት ከመለወጥ አለብህ ወይ መስለም አለብህ ወይ ፕሮቴስታንት መሆን አለብህ፣ ኦርቶዶክስ ሆነህ ኦሮሞ መሆን አትችልም ብለው በግልጽ የሚናገሩ ሰዎች አሉ። በነገራችን ላይ እኔ አንድ ጊዜ ጳውሎስ እየተማርኩ ሰዓት እንዳሉት እንጂ አጋሩ የሚባል አገር ሄጄ ነበር እና ድሮ ደብረ ዘይት ማቃት አንዲት ወጣት ልጅ ነርሱና እዚያ ትሰራለች። እዚያ ግን ልጅ እኛ ደስ አላት። ደብረ ዘይት የተመላለስኩ አስተምር ነበር ድሮ አርባ አርብ ነው ቅዳሜ ሮብ ሮብ ይመስለኛል ቅዳሜ ነው መሰለኝ። እኔ የወንጌል ጉባኤ ነበራቸው አንድ አባት ነበሩ እዚያ ጉባኤ የሚያዘጋጁ እየሄድኩ አስተምር ነበር። ያችን ልጅ ያስታገኘኝ ደስ አላት እና ጥያቄ ጠየቀችኝ። ዶክተሮቹ ምንድን ነው የሚሏት? ለምንድነው ኦርቶዶክስ ቤተክርስቲያን የምትሄጂው? ለምንድነው የምትሄጂው? ለምንድነው እሱ ጋር የምታመልከው? ለምንድነው ፕሮቴስታንት የማትሆኚው? ብለው ይህ ነው የማይባል ጫና ይፈጥሩባት ነበረ። ቤተክርስቲያን በምትሄድበት ጊዜ ስራ ያዟት ነበረ እና ያን እያለቀሰች ነገረች ትዝ ይለኛል። ስለዚህ ኦሮሞ የሆኑ ክርስቲያኖች በጣም ከፍተኛ ጫና ነው የሚደረግባቸው እምነታቸው እንዲለውጡ ወይ እንዲሰሉ ወይ ፕሮቴስታንት እንዲሆኑ ማለት ነው። የእኛ አይደለም የእኛ መገለጫ አይደለም ሃይማኖት መሆኑን ክርስትና መሆኑን ረስተውት ማለት ነው። ያ ምንድነው ፖለቲካው ነው ይሄን ነገር ያድርገ የነበረው። ስለዚህ በየክርስቲያኑ ወለድ ባንድ መልኩ ሰርቫይቭ ማድረጓ በዚህ መከራ ውስጥ ኮሚኒስቱንም አሳልፋ የህዋትንም አደገኛ የሆነ ምስቅልቅል ፖለቲካ አሳልፋ እዚህ መድረሷ ባንድ መልኩ የክርስቲያን ያስመሰግናታል። አሁን ደግሞ አክራሪ የሆኑ የጽንፈኛ የሆኑ በኦሮሞ ውስጥም ያሉ በእስልምናንም መሰረት አድርገው የሚንቀሳቀሱ ግን ሁለተኛ የእስልምናን ሐሳብ የሚቃወሙ ሰዎች ቤተክርስቲያኑ ላይ ሰይፍ ሲመዙ ሲገሉ ሲያጋድሉ ነው የኖሩት። ፖለቲከኞቻችን ራሱ እሱ ነው እየቸረቸሩ ገንዘብ የሚያገኙበት እሱ ነው ዜናቸው የሆነ። ስለዚህ በዚህ ሁኔታ ውስጥ ቤተክርስቲያን ማድረግ የምትችለውን በተወሰነ ደረጃ እያደረገች ነው። ግን ሙሉ በሙሉ ደግሞ ከዚህ የበለጠ ልትሰራት ይገባታል ወይ? አሁን መስራት አለባት፣ አሁንም መስራት ይገባናል ብዬ አስባለሁ። እና የሚቻለውም በተወሰነ ደረጃ እየተሞከረ ነው። ነገር ግን በእውነት ቤተክርስቲያን ያለባትን ሸክም ደግሞ ማወቅ ያስፈልጋል። እንደ ነጻነት ያለ ትልቅ ጸጋ ያለ ቤተክርስቲያን እኮ ነጻነቷን ተገፋለች። የላትም እኮ ነጻነት እንዴ? ጳጳሳቱ እኮ ወደ አገረ ስብከታቸው ሲሄዱ መንገዳቸው በድንጋይ የሚታጠርበት አታልፉ የሚባልበት ክልል እኮ ነው በሀገራችን ያለው። ከዚያስ በላይ እኮ አንድ ጳጳስ መንፈሳዊ ሰው በመሆኑ የትኛውም ክልል ላይ ሄዶ ተመድቦ እኮ አያገለግልም። የሱን ቋንቋ በሚናገሩ ማህበረሰብ አካባቢ ብቻ ነው ሄዶን የሚመደቡ። ልክ እንደ መንግስቱ ፖለቲካ ራሱ የሚሾመው አባት በክልል በኮታ ነው የሚሾመው። ይወቅም አይወቅም ይህም ራሱ ይቻላል ሌላ ችግር ነው። ይህ ሁሉ ያመጣው ማን ነው? ፖለቲካው ነው። የኢትዮጵያ መንግስት የኢትዮጵያ ፖለቲካ ካልተሻሻለ የክርስትና ሃይማኖትም ነፃነት አያገኝም። ምክንያቱም በጠመንጃ ኃይል በአፈሙዝ ኃይል አባቶችን እያስገደዱ የእነሱን ፈቃድ እንዲፈጽሙ ስለሚያደርጉ ማለት ነው። እሱ ነው የምለው። በተረፈ ግን ምናልባት አሁንም ለማጠቃለል ያክል እኔ አሁን ለኢትዮጵያውያን የማስተላልፈው መልዕክት በእውነት መደማመጥ አስፈላጊ ነገር ነው። መሰማማት የሚባለው ትልቁ ጸጋችን ተወስዶብናል። በይበል የአንድነት ድምፆችን ልንሰማ ይገባል። አምረውም ይናገሩ አለዘበውም ይናገሩ ወደ አንድነት የሚያመጡንን ሀሳቦች ከየትኛውም አንግል ይምጣ፣ ከየትኛውም ፖለቲከኛ ይምጣ፣ የትኛውም ቋንቋ ይናገር፣ የትኛውንም እምነት ይመን። ለምሳሌ ታውቃላችሁ አሁን በአሁኑ ጊዜ አንድ አዛውንት የእስላሞች መሪ አሉ። በጣም ነው ሰው የሚወዳቸው። እኔም በጣም ነው የማከብራቸው የምወዳቸው። ለምንድን ነው? እኔ በእምነቴ ኦርቶዶክስ ካህን ነኝ፣ እሳቸውም የሙስሊም መሪ ናቸው። ስለ አንድነት፣ ስለ ህዝብ አንድነት፣ ስለ እምነት ክብር መስጠት በጣም ትልቅ ነገር። አሁን ባለፈው በዚህ በቤተ መንግስት ተዘጋጀው ጸሎት ላይ ይጸልዩ ሲባሉ ኦርቶዶክሶቹ ሲጸልዩ እኛ ወገባችን እየተቀጠቀጠ ቁመን አብረን አሜን ብለናል፣ በእኛ ስርዓት ያበቂ ነው ሲሉ በእውነት እኔ በጣም የገረመኝ ትትናቸው እምነታቸው ምን ማለት ነው። እንዲህ አይነት መከባበርና እንዲህ አይነት መደማመጥ ኢትዮጵያዊ የሆነ ባህል ወግ ሲኖረን አገራችን እያሳደግናት እንሄዳለን፣ እንተዛዘናለን፣ አብረን እንበላለን፣ አብረን እንጠጣለን። በአንዱ መከራ ደስ አይለንም፣ የአንዱ ህመም ያመናል። ደስ ከሚለው ጋር ደስ እንሰኛለን፣ ከሚያዝነው ጋር እናዝናለን። በተረፈ ግን አይ ይሄ እኮ የሆነው አሁን በእነንትና ክልል ነው፣ ይሄ እኮ የሞተው ከእነንትና ክልል ነው እያልን ሰውን በክልል ከፍለን ክፉ ፖለቲከኞች በሰሩት ክልል ከፍለን ህዝባችንን አንዱን በጥላቻ አንዱን ባድለው አይን የምናይ ከሆነ አገር አይኖረንም እና ልንከባበር ይገባል፣ ልንደማመጥ ይገባል፣ ልንተዛዘን ይገባል። አንድ የሚያደርጉንን ነገሮች ልናከብራቸው ይገባል፣ ፊደላችንን ልናከብረው ይገባል። አማርኛ ቋንቋ በእውነት አሁን የተገፋውን ያክል በኋላ እንዴት መልሰን ባመጣ ነው ሊባል ይችላል። እውነት ይህ ሆኖ የተገኘን ነገር ማክበር ተገቢ ነገር ነው፣ ማፍረስ አያስፈልግም። ሌላውን ካስፈለገ መጨመር ነው እንጂ ሰዎች የሚያውቁትን ቋንቋ እንዲተውት እንዲረሱት ማድረግ እንዳይማሩት ጥረት ማድረግ በጣም የሚያሳዝን ነገር ነው። እንደውም አንድ ሰው ምን አሉ ይባላል፣ ልጆች እኮ አሁን መግባባት አቃታቸው ወደ መንግስት ስልጣን መምጣት አልቻሉም ምክንያቱም የአማርኛ ቋንቋ ስላልተማሩ ተብሎ ሲጠየቁ ምን አሉ ይባላል፣ እኛም እኮ አላማችን ትውልድ እንዳይግባባ ነው የራሱን መንግስት እንዲመሰረት ነው አሉ ይባላል። እና ይህ አይነት አስተሳሰብ በጣም የሚያስቆጭና የሚጎዳ ስለሆነ ሁላችንም ከዚህ ህሊና ልንመለስ፣ ስለ ሀገራችን አንድነት ልናስብ፣ ልንተጋ፣ ለኢትዮጵያ አንድነት ከሚሰሩት ጋር አብረን ልንቆም። ምንም ይመኑ ጥሩ ሲሰሩ አሁንም ያሉትን ባለስልጣኖች ጥሩ ሲሰሩ እንደግፋቸው፣ የማይገባ ስራ ሲሰሩ ደግሞ እንቃወማቸው። ያ ከሆነ አገራችንን እንጠቅማለን፣ እነሱንም እንጠቅማቸዋለን፣ መስታወት እንሆናቸዋለን። በጭፍኑ ሳንቃወም በጭፍኑም ደግሞ ሳንደግፍ ህሊናችንን እያዳመጥ ለሀገራችን ለኢትዮጵያ የሚበጀውን ነገር ለማድረግ የመስራት ኃላፊነት አለብን። ደግሞ በይበልጥ ደግሞ እግዚአብሔርን የምናውቅ ክርስቲያኖች የሆን ደግሞ ኃላፊነት አለብን። ሀገራችን በምድርም ሀገር አለን እኛ በሰማይም ሀገር አለን። በምድር ርስት ያለው ህዝብ ነን፣ በሰማይም ርስት ያለን ህዝብ ነን። ይህን ያገኘነው ደግሞ መንፈሳውያንም ስጋውያንም አርበኞች ስለነበሩ ነው። ምድራዊ ማንነታችንም ክቡር ነው፣ ሰማያዊ ማንነታችንም ክቡር ነው። ለአንድ ምድራዊ ማንነታችን መካድ አያስፈልግም። ሰማያዊ ማንነት ለማግኘት ኦልሬዲ ተሰጥቶናል። የኢትዮጵያ ቤተክርስቲያን ያስተማረችን ሙሉ ልበ ሙሉ ዜጎች እንድንሆን ያረፈ ህሊና ያለን የአእምሮ ሰላም ያለን አምላካችንም የምናውቅ መንግስታችንን የምናውቅ መንፈሳዊ ቋንቋም ያለን ባህላዊ ቋንቋም ያለን አድርጋ ነው ቅርጻ ያኖረችን እና ይህን አክብረልን ይዘው ይገባል። በእውነት ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ያክብርልኝ።
አሜን። ለሁላችን መምህር ለወለ ቃል አካል በእውነቱ የመንፈሳዊ አባቶች አንደበት ርቱዕ መሆናችሁን የተናገሩትን ይህንን እንደ መደምደሚያ አድርጌ በዚሁ ላጠቃለው። በሌላ ጊዜ እንግዲህ በሚያስፈልጉንን ውይይቶች ሲኖር ያው እንደማያነፍጉን ይህን አይነት ምክርና ትምህርታዊ ማብራሪያዎች በመመኘት ብዙ እንሰናበታለን። ደህና ሁኑ።
እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የሚያዝያ 18 ቀን 2012 ዓ.ም ተምረት ወይንም የኤፕሪል 26 2020 ስርጭት ያስተናገድናችሁ ንጉሥ ታምራት ተኮላ ወርቁና እኔም የቴክኒኩን ድጋፍ የሰጠው ቱርክ ሞላ ነበርኩ። ደና ቆዩልን ይላል። በዚሁን ሰናበታለን። ድል ለኢትዮጵያ ህዝብ።
I'm gonna go to the hospital.